ጤና ይስጥልኝ ውድ አድማጮቻችን። ለየት ባለ ሁኔታ የኢትዮጵያ ድምጽ ሬዲዮ ዛሬ ፕሮግራሙን ጀምሯል። በቴክኒክ ምክንያት የመግቢያ ሙዚቃችን ማሰማት አልቻለም። ለማንኛውም የኢትዮጵያ ድምጽ ሬዲዮ ሁልጊዜ እሁድ የሚያስተላልፈውን የአማርኛ ፕሮግራሙን አሁን ጀምሯል። እንግዲህ በዛሬው ፕሮግራማችን ያሉትን ፕሮግራሞች ዝግጅቶች ከጥቂት ደቂቃዎች በኋላ እንገልጻላችኋለን። እስከዚያው ማለት የምንችለው እንግዲህ ፕሮግራማችን የተለያየ ነው። የተለያዩ አርስቶችን እንዳሳለን። በቅድሚያ በዛሬው ዕለት ውይይት የምናደርገው ከዶክተር ሙሉጌታ ጋር ይሆናል። ስለ ኢትዮጵያ ነው የምንወያየው። ኔሽን ቢልዲንግ ወይም ደግሞ የመንግስት የመንግስትን የመመስረት ሁኔታን በተመለከተ ነው ውይይት የምናደርገው። እንደሳቸው አባባል ከሆነ የጊዜ ጥያቄ ነው እንጂ በዚሁ ከቀጠለ በዚሁ በዘውግ የተደራጁ ፌደራል ስቴቶች እስካሉ ድረስ ኢትዮጵያ መበታተኗ አይቀርም። መቼ ነው የሚለውን ጥያቄ ነው ማወቅ የማይቻለው እንጂ በዚሁ ከቀጠለ ኢትዮጵያ ትበታተናለች ባይ ናቸው። ይሄ እንዳይሆን ግን ምን መደረግ እንዳለበት የእሳቸውን አመለካከት ያስረዱናል። ከእሳቸው ጋር እንግዲህ ከአምስት ሰዓት በኋላ ሰፋ ያለ ውይይት እናደርጋለን። ከዚያ ቀደም ብሎ ሀገራችን ውስጥ በአሁኑ ጊዜ ችግር እንዳለ ሁላችንም እየሰማን ነው። የአማራው ግዛት ውስጥ ክልል ውስጥ ነው የሚባለው ክልል ውስጥ እኔ ራሱ ቃሉ ክልል የሚለው ለከብት ነው የሚወስደው ለሰው ልጅ ትክክል እዛ አካባቢ የመግደል ሙከራ በአመራሩ ላይ እርስ በርስ ይሁን እንዲሁን በጣም ግልጽ አይደለም። እሱንም ቢሆን ዛሬ ለመመልከት እንሞክራለን። ችግር ተፈጥሯል። አንዳንድ ያልተረጋገጡ ምንጮች እንደሚሉት የሀገሪቱ የጦር ኃይሎች ኤታ ማጆር ሹም እና የአማራው ክልል ፕሬዚዳንት ተገድለዋል የሚሉ አሉ። ዶክተር አምባቸውና ጀነራል ሰረጽ የሚል ዜና ሰምተናል። ምን ያህል እውነት እንደሆነ ለማረጋገጥ አስቸጋሪ ነው። አንዳንድ ዜናዎች እንደሚሉት ደግሞ የሀገሪቱ የኢንተርኔትና የማንኛውም የስልክ መገናኛ ተዘግቷል ይላሉ። እንግዲህ እነዚህ ነገሮች ዛሬ ለመመልከት እንሞክራለን።
ያው ረጅም ሰዓት የምንወስደው መጀመሪያ ከዜናው በፊት ያለውን በዚህ ውይይት ይመስለኛል። አሁን በምናደርገው ውይይት ከዜና በፊት ያለውን ሰዓት በዛ እናደርጋለን። ከዛ ዜና ይኖረናል። ከዛ ደግሞ ኢንተርቪው ከዛ በኋላ ነው የሚሆነው ብለን እናስባለን። እና በዚህ መልኩ ተጠብቁናላችሁ። ትንሽ
ዜናው እንግዲህ 5 ሰዓት ላይ ይቀርባል። እጅግ በጣም ይቅርታን ጠይቃለን። በተለመደው አይነት ሁኔታ ስላልጀመርን ሙዚቃውንም ምኑንም ቴክኒኩንም በትክክሉ ስላላደረግን ይቅርታን ጠይቃለን። ለማንኛውም እንግዲህ ፕሮግራማችንን እስከ 6 ሰዓት ከኛ ጋር እንደምትከታተሉ ባለሙሉ ተስፋ ነን። መልካም ቆይታ ይሁንላችሁ። በዚህ አጋጣሚ ባለፈው ሳምንት የጀመርነውን የምግብ የእንጀራን ሁኔታን በተመለከተ ከሊፍስ ሜደልስ በርከት ጋር ያደረግነውን ውይይት በተመለከተ የሰጡንን መልስ ወደ ኋላ ላይ እናሰማቸዋለን። እንግዲህ ይችን ሙዚቃ እየጋበዝናችሁ እስከ 6 ሰዓት ከኛ ጋር ቆዩ እንላለን። መልካም ቆይታ።
Yeah.
ዲፒ መቋንንት እግዚአብሔርን ፍሩ ያስፈነደቀን ተስፋ ያሰነቀን በስመ አብይ ወለማ አሜን ያስባለንን ለውጥ ለመጀመሪያን ጊዜ ያዘንኩበት የአዲስ አበባ ልጆች የአዲስ አበባ ልጆችን ለቃቅሞ በማሰር አይጥ በበላ ዳዋ ሲመጣ ነው ያኔ በደንብ ተግባባን ከለውጡ ተስፈኝነት ባቡር ለመውረድ የመውጫውን በር ማማተር እንደማይከፋ ለራሴ የነገርኩት በዛች ቅጽበት ነበር። በመሃል ብዙ ተወራ ብዙ ተደረገና የለገጣፎ መፈናቀል ላይ ተደረሰ። ነገስታት የእርጉዝ የአራሶችን ዋይታ ያዛውንቶችን ኤሎሄ ሌላው ቀርቶ የፈረንጆችን ጩኸት አልሰማሁም ያሉ ጊዜ እንጥፍጣፌ ተስፋዬን ላስቀራት በወድም አሻፈረኝ ብላ ስትሰናበተኝ ታወቀኝ። ከዛ በኋላ የምንወረው ለወትሮው እንደኔው ይመስሉኝ የነበሩ ሰዎች ይሁን ሁሉ ይያዩ የሚያደርጉትን ተስፋ ለመዋስ ከእማኝ ቅን ነፍሳቸው ነፍስ ለመንሳት በመማማታ ነው። እነዚህ የማከብራቸው አንዳንዴም ትክክለኛነትን የምለካባቸው ሰዎች ዛሬም ተስፈኛ ናቸው። አሁንም ዝም ብሎ ማመን ብቻ ያድናል ባይ እንደሆኑ ከልፍኙ ባልመጥፋታቸው ያስመሰክራሉ። የባሰውን ሲያመጡት ደሞ አብይን ብታዩ እኔን ምን ኢትዮጵያዊ ነው ትሉ ነበር ይላሉ። አብይን የምንመክረው በዘመድ ጉባኤ ነው እንጂ ቀድሞ በወያኔ እንደምታውቁት አይደለም። ይህም ለውጥ ለመኖሩ ምልክት ይሆናችሁ ይላሉ። በዘመድ ጉባኤም ሆነ በሰንበቴ በወንድሞች ህብረትም በዘመድ ጉባኤም ሆነ በሰንበቴ በወንድሞች ህብረትም ሆነ በኳየር ጉባኤ መክረውት ቢያንስ የክረምቱን የምስኪኖች መፈናቀል ቢያስቀሩልን ኖሮ እውነትም የዘመድ ጉባኤው የነቢያት ጉባኤ ነው ማለታችን አይቀርም ነበር። አልሆነም። ስለዚህ በወዶ ገባ ተቃዋሚ ፓርቲዎችና በዘመድ አዝማዶች ጉባኤ ተስፋ ስንቆርጥ ኦዴፓ ፈጣሪን ፈርቶ ጥጋቡን በልክ እንዲያደርግ መለመናችን አይቀርም። ጥጋብ አንድ ከለገጣፎ ተፈናቅለው በየቤተ ክርስቲያኑ ጓሮ የክረምት ዶፍ የሚወርድባቸው ሰዎች ፍርድ ቤት ሄደው አቤት ማለት እንደማይችሉ የከለከለበት ትንሿ ጣቴ ከህወሓት ወገብ ትወፍራለች ያለበት ጥጋቡ ነው። ይህን የዘገበው የአዲስ አበባው ኢሳት ነው። ሰዎቹ ከቤት ተባረው መሰቃየታቸው ሳይንስ በደላቸውን ለፍርድ ቤት ለማሰማት እንኳን እንዳይችሉ ንጉስ ኦህዴድ ከልክሏል። በደላቸው ፍርድ ቤት ለመቅረብ ከበቂ በላይ መሆኑን ለሀገር ያወቀው ሀቅ ነው። ባይሆን እንኳን ፍርድ ቤት ሰምቶ ውድቅ ያደርገው እንጂ የኦሮሚያ መንግስት ምን አግብቶት ነው ጉዳያቸው ፍርድ ቤት እንኳን አይቀርብም ባይ የሆነው። ጥጋብ ሁለት አዲሱ አረጋ የተባለ ካድሬ እስክንድርን ፌስታል ይዞ እንዲወጣ ያደረጉት የኔ ዘር ጎረምሶች ናቸው ያለው ሰማይ በርግጫ አይነት ጥጋብ ነው። በመጀመሪያ እስክንድርን ፌስታል ያስያዘው ሻንጣ አጥቶ ሳይሆን የሚታገልለትን ደሃዝ ወደ መሆን የመጠጋቱ ልዕልና ነው። ይህ ሰብአዊ ከፍታ ዓለም ማለት ስልጣን እና የስልጣን ፍርፋሪ ያመጣውን ጮማ መዋጥ ለሚመስለው የኢሃደግ ካድሬ ይግባው አይግባው አላውቅም። የሚገባው ግን አይመስለኝም። ምልክቱ አዲሱ አረጋ በእስክንድር ላይ ሊሳለቅ መሞከሩ ነው። እስክንድር ፌስታል አንጠልጥሎ እስር ቤት ሲገባ አዲሱ አረጋ የህወሓትን ብቅል ይፈጭ ነበር። ታላቁ እስክንድር ከባለጸጋ ወላጆቹ ቤት ወጥቶ ያለ እድገቱ ፌስታል አንጠልጥለው ለገዳይ ብቅል አልፈጭም ስላለ ነው። እስክንድርን ዛሬ በማንም ፊት ቀጥ ብሎ የሚቆም ብረት ያደረገው የራሱ ጽናት ነው። ካድሬ ፌስታል የያዘ ሁሉ ድሃ በከረባት የታነቀ ድሃ ህዝብ ዘርፎ ፎቅ የገተረ ሁሉ ባለጸጋ ይመስለዋል። እኛ ደግሞ ገልብጠን እንረዳለን። ዘርፎ ፎቅ ከሰራ ካድሬ ይልቅ ለህዝብ ሲል ፎቅ ቤቱን ለመቀማት ጨክኖ ድሎቱን ወርውሮ ፌስታል ይዞ እስር ቤት የገባው ስጋው ከስቶ ነፍሱ የወፈረው እስክንድር ነጋ ከብሮ ይታየናል።
አለን እንጂ ምን አማረብን እንደ ጀግና ሆኖ ሰው ለታው ብየነ እንደ ጀግና ሆኖ ሰው ለታው ብየነ
አድማጮቻችን ወደ እለቱ ውይይት እንገባለን። ያው ሙዚቃ መግቢያ ሙዚቃ ስለሚያስፈልግ ነው። ሀዘን መሆኑን አገራችን ውስጥ ያለው ነገር ሳንገነዘብ ቀርተን አይደለም። እና እስቲ አሁን እዚህ ጽሁፍ ላይ አህመዳውን ያቀረበው የመግቢያ ጽሁፍ ላይ ያሉ ሐሳቦች አሉ። አሁን እየተከሰቱ ያሉ ነገሮችም አሉ። አንዳንዴ መንግስት የመንግስት ባለስልጣናት መወጣት ያለባቸውን ድርሻ አንዳንድ አክቲቪስቶች ሲወጡና ያለን ወይም ደግሞ አንዳንድ የሚናገሩት ንግግር የተሰጣቸውን ስልጣን የማይመጥን የመሰዳደብ አይነት ነገር አለና ይሄ ነገር ደግሞ የበለጠ ስካሌት ነው የሚያደርገው። ያሉትን መቃቃሮች ችግር ቢኖር ራሱ በስድድብ ሳይሆን ከመንግስት ኃላፊዎች የሚጠበቀው በመምከር እና ነገሮችን የሚያባብሱ ድርጊቶች ያደረጋ ያለው እነቱ ለማናገር በዚህ ሰዓት በተለያየ ጊዜ ያፎለም ታም ሊሆን ይችላል ማስተባበልም አለ ከአምድ ውጪ ተሰርጉሙብኝ ነው የሚሉም አሉ። ግን ከመናገር በፊት ነው ማስተዋል ከዛ በኋላ የህዝቡ ሪአክሽን አይቶ ይቅርታ መጠየቅ ትልቅነት ነው። ኖርማሊ ግን እዛ ደረጃ መደራረስ አስፈልጊ አይደለም። እና አንዳንድ ምናያቸው ነገሮች በጣም አስከፊዎች ናቸው። ዛሬም ትላንትም የተከሰተው ነገር ገና አሁን ብዙ ትርጉም ይሰጣዋል። እዚህ ስቱዲዮስ ከመንገባ ድረስ ኤግዛክትሊኛ ምናገኘው መረጃ የሞቱ ሰዎች እንዳሉ ነው። ቀጥሎ ምንድነው ሊፈጠር የሚችለው ምን መደረግ አለበት? እስቲ አህመድ በዚህ ጉዳይና ቀድሜ ባነሳውስ ጉዳይ ላይ
በመጀመሪያ በመግቢያው ላይ ያነበብኩት የኦዴፓ ባለስልጣኖች አደብ ግዙ ነገር የሚለው ጽሑፍ የመስከረም አበራ የምትባለው ታዋቂ የፌስቡክ ጓደኛችን አስተማሪ መምህር የነበረች በጣም ምናደንቃት ጻፊ የጻፈችው ነው። የሚያሳዝን ነው። በተለይ እኚህ አሁን ሰሞኑን ከትላንት ጀምሮ ያለው ኢትዮጵያ ውስጥ ነገሩ የሚያሳስብ ነው። በጣም ሊያሳስበን ይገባል። በከልብ ሊያሳስበን ይገባል። ይሄ ነገር ብዙ ትርጉም የሚሰጡት ኃይሎች አሉ። አሁን እንደሚደርሰን ኢንፎርሜሽን የተለያየ አናሊሲስ ሰጥቷል። ለምንድነው ባስቸኳይ የመንግስት ግልበጣ የተባለበት ምክንያት የሚለው
ኤግዛክትሊ አንደኛ መፈንቅለ መንግስት የሚለው ቃል መጠቀም
ምን አመጣው? ሁለተኛ በእስከምን አውቀው ድረስ የአማራ ኮሙኒኬሽን መግለጫ ሳይሰጥ በቅጽበት የመንግስት የፌደራል መንግስቱ መግለጫ እንዴት ሰጠ? ብዙ ትርጉሞች እየሰጡ
ኮንስፓይሬሲ
አዎ የሆነ አለ ተንኮል የሚሉ አሉ። ይሄ ሁሉ እንዳይሆን መደረግ ያለበት በመንግስት በኩል ጥንቃቄ መደረግ አለበት። እንኳን 100 ሚሊዮን ህዝብ የሚያስተዳድር መንግስትና አንድ ቤተሰብ 5 3 4 5 ልጆች ያሉት ቤተሰብ እንዴት አርጎ በጥንቃቄ መምራት እንዳለበት አንዱ ካንዱ ጋር እንዳይጣላ በጣም በጥንቃቄ መድረግ እንዳለበት ማወቅ መቻል አለበት። በተለይ ደግሞ አሁን በስልጣን አካባቢ ያሉ አንዳንድ ሰዎች አፋቸውን ሲከፍቱ ጉሮሯቸው እስኪታይ ድረስ ላንቃቸውን ሲከፍቱ ምን ያመጣል የምናገረው ብለው የማያስቡ አሉ። አንዳንድ ፖፑሊስቶች እኔ በአማርኛ ምንድን ልወደድ ባይ ነው የሚባለው እንደዚህ አይነት ፍጥረቶች አሉ።
አንድን ግሩፕ ለማስደሰት
አንድ ኤግዛክትሊ ለመወደድ አንድ ሰው በተለይ በፖለቲካ ስልጣን ላይ የተቀመጠ ሰው የሚያምንበት ነገር መኖር አለበት፣ በራሱ የሚያምንበት እንጂ ንፋሱን ወደ ነፈሰበት እየሄደው ልጅ የሚቧርክ ከሆነ በሌላ በኩልም አንድ ቀን ንፋስ ይነፍሳል። ይሄው አሁን አየን እኛ አዲሱ ለገስ አዲሱ
ረጋስ አዲሱ
የተባሉት ሰውዬ የዚህ የኦዴ
አዲሱ አረጋን
ቂንጤሳ የተባሉት ሰውዬ ባጭር ጊዜ ውስጥ ሁለት የተለያዩ ነገሮች ተናግረው ህዝቡን አስቆጡት። የመጀመሪያው ከራሳቸው የመጣ መስሎን ነበረ። አማራና ኦሮሞን አንድ ነው አንድ ህዝብ ነው ለጅላዩን የሚፈልጉ አሉ እንደነ
ተስፋዬ ገብረአብ የወርቃ ዘመታን ልቦለድ እንደሆነ ምናምን ነው
ተናገሩ። ተጨበጨበላቸው ምን ተባለ?
አንድ ግሩፕ አዘነ በዛ ነው
ወዲያው አንድ ግሩፕ ሲያዝንባቸው ተገልብጠው ይቅርታ ድንጋይ ተሸክመው ይቅርታ መጠየቅ ደግሞ ምንድነው የሚያሳየው? የሚያምኑበት ነገር የለም። የሚፈልጉት ምንድነው? የህዝብን መጭብጨባ ነው የሚፈልጉት።
የህዝብንም አይመስለኝም
የተወሰነ ነው የራሳቸው የራሳቸውን ግሩፕ ጭብጨባ ነው የሚፈልጉት መስሏቸው ነበር። አክቲቪስቶቹ ኡኡ ሲሉባቸው እንዴት እንዲትላለ ሲሉባቸው ይቅርታሉ እየተቆነጠጥኩኝ እየታረምኩ እሰራለሁ አሉ። አሁን ደግሞ ጭራሽ ኤክስትሪም ሄደው ምን ያሉ? የኛን ግዛት የኦሮሞን ግዛት አክሴፕት ማያደርግ የኛን መብት አክሴፕት ማያደርግ መብትና አክሴፕት ማያደርግ ትክክል የኛን ግዛት አክሴፕት
ያው ጠቅላይ ሚኒስትሩ የድንበር ኮሚሽን ድንበር የሚባለው ያስተዳደር ወሰን ነው ያሉ ባሉበት ወቅት ሀገር ውስጥ ባለ የኛን እንትን ማይቀበል ሰው እኛ ጋር መጥቶ መስራት this is not democracy
ድርጅትም እኛ ጋር መጥቶ መነቃነቅ አይችልም።
አዎ
እኔ ምንድነው የሚያሳየው? እኚህ ሰውዬ ርቀው ሄደው አሁን ከዚህ በፊት አስቀይሚያቸዋለሁ ብሎ ያሉትን የኦሮሞ አክቲቪስቶች ለማስደሰት ሲሉ
ብዙአኑን ህዝብ ማስከፋት
አንድ ይሄን በሚያደርጉበት ጊዜ የሚመጣውን ኮንሲኩዌንስ ያዩት አይመስለኝም። ምንድነው የሚለው? ፎር ኤቭሪ አክሽን ዴር ኢዝ ኢኳል ኤን ኦፖዚት ሪአክሽን የሚላል በኬሚስትሪ
ፊዚክስ።
ምንድነው እሳቸው የሚፈልጉትን ግሩፕ ለማስደሰት ሲሉ ያን ያህል ርቀው ሲሄዱ በዛው መጠን ደግሞ የሚያስከፉት እንዳለ አላውቅም።
እንዲያውም ብዙሃኑን የሚያስከፋ ንግግር ብዙሃን እንደ አንዳንድ ሰዎች እናስደስት ችግር የለም ይሄ ኮምፕሮማይዝ መደራረግ ምናም ጥሩ ነው። ግን አንዳንዴ ድንበር ዘሎ በጣም የሆነ ሌላውን ባዳ ስሜት እንዲሰማው እኔ ግዛት ላይ አትመጣም ይሄ ምናልባት የሀገሪቱ የተመሰረተችበት አስተሳሰብ ይሄ ነው። እነዚህ ሰዎች በዶክተር አብይ ነው ኖሚኔት የተደረጉት ዞር እና ይሄ አስተሳሰብ እንዴት ነው?
እኔ እውነት ለመናገር ዶክተር አብይ ተስፋ ማረገው አሁንም ማምነው ምንድነው ማመን የምፈልገው ዶክተር አብይ ከልባቸው ይጥራሉ ብዬ ማመን የምፈልገው ነው። ትክክል ላይሆን ይችላል። አሁንም የኃይል እጥረት ወይንም ደግሞ የጉልበት ማጣት ነው ብዬ ተስፋ አደርጋለሁ። ምኞቴ እሱ ነው። አለበለዚያ ግን አንዳንድ እንትን ታዛቢዎች እንደሚሉት እሳቸው ባፋቸው ሌላ ነገር እየተናገሩ በልባቸው ሌላ ነገር እንዲሰራ ሌሎቹ እንዲሰሩላቸው ይፈልጋሉ የሚሉ ከሆነ ይቻገር እዳ ውስጥ ገባች። ማትወጣው እዳ ውስጥ ነው የገባችው። ምክንያቱም
ቢያንስ እነዚህ ሰዎች ላይ እርምጃ በመውሰድ አቋማቸውን አንድ ጊዜም ሳሳዩናል። እኔ በበኩሌ እኔ ፐርሰናሊ ብዙ ሰዎች በጣም ትልቅ ስህተት ሲሰሩ አይተናል በየመንግስት ባለስልጣናቶች ሰው ናቸው ይሳሳታሉ ግን አንዳንዴ በጣም ጽንፍ ይወጣ አይነት ስህተትና ሌላውን በቃ ለማስቀየም ዶሊ አላማቸው ሌላውን እንዲከፈው
ወይንም ደግሞ ለማስቀየም ሰው ምን አባክ ታመጣለ
የነዛ ሰዎች ላይ እርምጃ ተወስዶባቸው አይተታቀለ
አላየውም ይሄ ነው ችግር ውስጥ የከተተኝ ይሄ ነው ጭንቀቱም ውስጥ የከተተኝ እኚህ ሰውዬ ጉልበት ስላጡ ነው ወይም ደግሞ ካቅማቸው በላይ ስለሆነ ነው እልና በሌላ በኩል ደግሞ እንዴ እነዚህን ሰዎች እኮ ያመጣቸው እሳቸው ራሳቸው ናቸው ያውቋቸዋል ማወቅ አለባቸው ከዚህ በፊት ምን አይነት ሰዎች እንደሆኑ አዲሱ አረጋ በወያኔ ስልጣን ባለበት ጊዜ የዚህ የምንድነው እሱ የአረቦቹን የምንድነው ንቅናቄ በተመለከተ አዲስ አበባ ኢትዮጵያ ውስጥ ይመጣል ብለው ስለፈሩ ወጣቶቹን አፍሰው ሲያስሩ ምንድነው ያደረገው እሱ ነበር ይሄደ በየስር ቤቱ ወጣቶቹን ትምርት ምንድነው ምን ነው የሚባለው ትምርት የሚሰጠ የነበረው እሱ ነው እንግዲህ የወያኔ ባለሟል ነው ማለት ነው ይሄ ሰውዬ እንዲህ አይነት ስራ ይሰራ የነበረው ሰውዬ ዛሬ ወጥቶ እስክንድር ያንን ብቻውን ህይወቱን ሰውቶ የታገለውን ሰው ዛሬ በአደባባይ ለማዋረድ አይችልም
ግን
ለማዋረድ ሲሞክርና የተወሰኑ ኃይሎችን ለማስደሰት ላንቃው እንትን ስኪል ድረስ አፉን ሲከፍት ያልተገራፉን ሲከፍት ያሳዝናል
እዚህ ላይ
እኚህ ሰውዬ ጠቅላይ ሚኒስትራችን ምንድነው የሚሰሩት በዚህ ጊዜ እኔ ብዙ ወዳጆች ጓደኞች አሉኝ አብረን በዚህ ጉዳይ ላይ አብረን ከጠቅላይ ሚኒስትሩ ጋር እንቆማለን ያለን ግን የኔ እምነት ምንድነው ሰው ሆኖ ሰው ይሳሳታል
ያ
ሰው ስተቱን የሚያርም ሰው ደግሞ በጣም ትልቅ ሰው ነው የማይሳሳት ሰው አይደለም ለኔ ትልቁ ተሳስቶ ስተቱን የሚያርም ሰው እኚህ ሰውዬ ስተት ሲሰሩ እንኳን መናገር ካልቻልና አትንኳቸው የሚሉ ከሆነ
ያጥፋቸው እንደውም ይመስልኛል አንዳንዴ እንደ ግለሰብ በእንትን
ለሳቸውም
ተመለከተው ራሱ በቃ አንድ ሰው ዝም ብለ ስትከበው ወለት ደረጃውን አቅም ማለት ያጠፋም ላይ መስሎ ይችላል ያጠፋ ዝም ብለ ስትከበው ስለዚህ እንደዚህ ኮሬክቲቭ የሆነ ክሪቲሲዝም ይሄ እንትና ጥላቻን አይደለም ምንሰብከው ወይም ደግሞ የጥላቻ ሳይሆን ይሄ ነገር ልክ አይደለም ምክንያቱም ሚዛኑን እየሳተ በመጣ ቁጥር ነገ መናገር ነበርብን ብለን እናስበው ነገር ዛሬ እንደ ሚዲያ ኃላፊነትም ያለብን ይመስለኛል ትክክለኛው ነገር መሆን አለበት ብለን እናስበው እንደዚህ አይነት ነገር
ነው እንውሰድ የእስክንድር ነጋን ሁኔታ እንውሰድ እስክንድር ሁላችንም የምንመኘውን አዲስ አበባ የጋራችን ነች ነው ያለው ሌላ ምንም ነገር ያለው የለም ምንም አዲስ አበባ የሁሉም ነች ለዚህ ደግሞ እንደማህበራዊ እንደ ማንኛውም ህዝባዊ ድርጅት አቋቁሜ አዲስ አበባ ውስጥ የሁሉም መሆኗን የሚያረጋግጥ ድርጅት እንዲመረጥ አደርጋለሁ ማለት ይሄ መፍት ነው ምክንያቱም ህዝባዊ ድርጅቶች ለዓላማ ነው የሚቋቋሙት ፓርቲ ስልጣን ለማያስ ሳይሆን ያን የተወሰነ ዓላማ ይዙና ያንን ዓላማ ፓርቲዎች ላይ
እንዴው መንግስት ዓላማ ይመስለኛል አዲስ አበባ ይውላችሁ ነች
አይደል ለዚህም ነው እኔ ምንድነው በዚህ ጥያቄ ላይ ክቡር ጠቅላይ ሚኒስትሩ በተለይ የዛ የቦሌ ክፍለ ግዛት ሰራተኛ የነበረችው ሚስጥሩን ስታወጣ ውሸቷን ነው ማለታቸው በአደባባይ ምን አመጣው ያዩት ማስረጃ እየቀረበ እሷ ደግሞ ያለችው እንደው እኔ ጠቅላይ ሚኒስቴሬ የቆመለትን ዓላማ አቆምለታለሁ ለዚህ ነው ይሄን ማጋልጠው ብላ ስትል ውሸቷን ነው ማለታቸው ምን አመጣው ያ ሁሉ ማስረጃ ይያለ 500 ሺህ እና ሰዎች ወደ አዲስ አበባ እናስገባለን ይያሉ ብዙ
ነው እሱም ከእንትን ውጪ እንትን ተብሎ ነው ምናምን የሚል
ምን አመጣው ይሄን ሁሉ ጠቅላይ ሚኒስትራችን ለምን እንደዚህ አሉ ብዙ ነገሮች እናያለንና ይሄ ነገር ካሁን ካልታረመ የመንግስቱ ኃይለ ማርያም ሁኔታ ይፈጠራል የሚል እምነት አለኝ ፍርሃት አለኝ
መንግስቱ ኃይለ ማርያም
በመጀመሪያ አካባቢ ሁሉም ሆ ብሎ ነው የተቀበለው ለምን ኃይለ ሥላሴ ላይ የነበረው ጥላቻ በተለይ በዚህ በፊውዳሊዝም በነበረው ጥላቻ ምክንያት ለውጥ ይፈልግ ነበር ህዝቡ ያንን ለውጥ እንደሚመራ ብዙም ባይታወቅም እንደሚመራና ያንን የሚጠላውን ኃይል ስለተቃወመ የፊውዳሊዝም ስለተቃወመና መሬት ላራሹ ወዘተ ስላለ ሆ ብሎ በተለይ ወጣቱ ተሰልፎ 1 ሚሊዮን ወጣት ተሰልፎ አዲስ አበባ ይቻለው ነበርኩኝ ተማሪ ነበርኩ ያ ሃይስኩል ተማሪ አይቻለሁ ሁላችንም ሆ ብለን ወጣን ምን ተደረገ እሱ በሚሰራው ስራ ሁሉ በአካባቢ ያሉ ሰዎች ምንድነው የሚሉት እርሶ አዋቂ ነዎት ትክክል ነው ምንም ነገር የሚሰራውን ስራ በሙሉ የሚቃወመው ተፈ እሱ አከባቢ ያሉት ለስልጣናቸው ሲሉ ስልጣን በሱ ስር ሆኖ ስልጣን ለመቀጠል ሲሉ ለዓለም ጎዳት ሲሉ ወይ ለዓለም ገደል ለዓለም ተሰር ሲሉ ሆይ ሆይ ማለት ጀመሩ። አሁን እንደነዚህ አይነት ሰዎች ቢሄ ሂዩማን ኔቸር ነው የሰው ልጅ ተፈጥሮ ነው። እኔ አንተን ሁልጊዜ አንተ ዋቂን አንተ ጎበዝን አንተ እንደዚህ ነህ አንተ እንደዚህ ነው ካልኩ ከተወሰነ ጊዜ በኋላ ያ ነገር ጭንቅላቱስ ምን ነው የሚለው እኔ ፍጹም ሰው ነኝ ነው
ያ
ስታት እንኳን ሰራህ የሚልን ሰው ወዲያው ነው ቅንጣቱን ማለት የምትፈልገው ስልጣኑ ካለ ይሄንን ማስቀረት የሚቻለው ገና ከመጀመሪያው ይሄ ትክክለ ያለውን ትክክለ አይደለም ብለህ ያለ ምንም ፍራቻ መናገር ስትችል
አሁን ግን እንትን ትንሽ እየለቀቀ ይመጣ ይመስለኝ አሁን በተለይ ትላንትና የተከሰተው ነገር ነገሮች ነው በጣም መደጋገማቸው በዚህ ወቅት ምናልባት አሁን ለማረም ረፍድ እኔ አይ ዶንት ኖ አርፍደናል ብዬ ባላስብም ግን አንዳንድ ነገሮችን ስመለከት ወይፋር በጣም ርቀት ተጉዞ ኢቭን አንደንዴ የመጀመሪያ ፓርላማ ንግግራቸውን ከዛም ቀጥሎ የሚያደርጉት ንግግር ይገቡልን ላይክ ሳንመዝን እንድንቀበላቸው ያደረገን ይገቡልን ቃል ነው በጣም ብዙ ማንንም ሰው መናገር
ለዚህ ነው ቃል ይገላል ቃል ይፈውሳልም ብሎ ነበር የኢትዮጵያ ድምጽ ሬዲዮ ሲጀምር የሳቸውን ቃል የመጀመሪያ ቃላቸውን የሰማን ጊዜ ያለው ምንድነው ቃል ይፈውሳል ቃል ይገላልም እኛ በቃላቸው ገስተውን ነበር ግን ያን ቃላቸውን አሁን እንዲቀጠብቁልን ነው ምንፈልገው አንዳንድ ሰው
በራሳቸው ቃል ብንመዝናቸው የቱ ጋር ነው ምናገኛቸው
እሷን ለጊዜው እስቲ እንያዛት እኔ ችግር አለብኝ ምን መሰለ ሌላ አንድ ነገር በምትወስንበት ጊዜ አንድ ነገር በምትናገርበት ጊዜ ኮንሲኩዌንሱን ማየት መቻል አለብን ለኔ አሁን ችግር የሆነው እኚህ ሰውዬ አሁን እሳቸውና ጓዶቻቸው በተለይ እሳቸው አይነት እምነት አላቸው ምንላቸው ጓዶቻቸው ዞር በሉ ብንልና በእሳቸው ላይ እንትን ተቃውሞ የከረረ ተቃውሞ ብናነሳ ምንድነው ኮንሲኩዌንሱ የሚለው ደግሞ በሌላ በኩል ይታየኛል። እኔ ግለሰብ መውደድ ግለሰብ ማፍቀር ወይንም ድርጅት መውደድ ድርጅት ማፍቀር ኢንተረስቱም የለኝም አላማውን ነው የሚሰራው ነው የምገምተው አንተ የምትሰራው ስራ የሚያስደስተኝ ከሆነ ትክክል ነው ብዬ ማምንበት ከሆነ እኔ አንተን ፊዚካሊም ፐርሰናሊም በጣላህም ካንተ ጋራ ይጣላው ሰራለሁ
ለአላማ
ለተመሰሰ አላማ ነው። አሁን ችግሩ ያለው ኢትዮጵያ ውስጥ ምንድነው በብዛት አንዳንዱ ሆዳም ነው አድርባይ ነው ያንን እሳቸው ላይ ተቀምጧል ያችን ተጠቅሞ ልክ ነው ይያለ በሆዱ ያወቀ ኮንስተት የሚሰራውን ስራ ሁሉ አብሮ እንትን ማለት ይፈልጋል ራሱን ማሳደግ ይፈልጋል። አንዳንዱ ደግሞ ያ አላማ ጥቅም ያለው አለ ያሳቸው የሚያካሂዱት እሱም ይፈልገው አላማ እንደሆነ የሚመስለዋል በተለይ በዚህ በእንትኖች በዚህ በዘውግ የተደረጁ ሰዎች የሚመስላቸው አሁን ዶክተር አብይ የኦሮሞን ኢንተረስት ያስጠብቃሉ ስለዚህ እሳቸው የሚሰሩትን በሙሉ የሚቃወም ኦሮሞን የሚቃወም ነው የሚሏሉ
ያ ነው ትልቁ
ያ አደጋ አለብን። ይሄ በሚሆንበት ጊዜ ደግሞ ሌላ ምን ችግር አለ በሌላው በኩል ያለው ደግሞ እንደ የኔስ ማለቱ አይቀርም ያ በሚሆንበት ጊዜ ሁለት ኃይሎች ሊፋተጉ ነው ሁለት ትልልቅ ኃይሎች በሚፋተጉበት ጊዜ ማን ነው እንትን የሚለው ኤሌፋንቶች እንትን ሲሉ
ሳሩ ነው
የሚጎዳው እኔ ያቺ ሀገር አደጋ ላይ ነው ያለችው
ያንን ግን በግልጽ አስምሮ መናገር ይመስለኛል አንዳንዴ የዋህ አንዳንድ ሰዎች የዋህነትም ላለው ይችላልው ችግር የለም ብለው የሚነግሩን በፊት ምናልባት ፖለቲካሊ አናሊሲስ ሊሰጡ ይችላሉ ፎርካስት ያደርጋሉ ብለው እናስባቸው ሰዎች አሁንም ችግር የለም እንደዚህ ይሉናል ምናልባት ሰዎችን እንዳልከው የግለሰብ አምልኮ ማናችንም ሊኖርብን አይገባም ሀገር ነው የምንፈልገው ያ የግለሰቦች የትኛውም ግለሰብ መጥቶ ይሄዳል ኢትስ ኦብቪየስ እኛም እንሄዳለን ነገር ግን ሀገር መቆየት አለባት ሀገርን ምናቆየው ግን በእንደዚህ አይነት የግለሰብ አምልኮ ወይ ደግሞ አትኮንኑት አሁን ላይ ከደረስንበት ደረጃ ለመጮም ያበቃ ነው እነቱን ለመናገር
ምን ያህል የሰው ልጅ ባይዝና እንዶ አንድ እኔ በጣም ከመጠለው አንዱ ምንድነው ሰዎች የነሱ ነው የሚሉት ሰው ወይንም የነሱ ነው የሚሉት ድርጅት ስህተት ሲሰራ ዝም ይሉና ያንኑ አይነት ስህተት ሌላው ሲሰራ ሲያዩ ያዙን ይልቀቁኝ ይላሉ። አሁን ወይንም ደግሞ እንትን ማድረግ ይፈልጋሉ ጀስቲፋይ ማድረግ ይፈልጋሉ። አሁን እንትና ምን አየሁ የሆኑ አለን የሚሉ አክቲቪስቶች እኚህ ትናንትና እስክንድርን ፌስታል ይዞ ወጣ ያሉት ቀላል አነጋገር ይሄ ምንድነው ሲወረዳ አነጋገር የተናገሩ ሰውዬ የተናገሩትን ዲፌንድ ለማድረግ የተናገሩት አነጋገር ትክክል እንዳልሆነ ይገባቸዋል። ግን ምንድን ነው ያሉት? ትክክል አይደለም ማለት አልፈለጉም። ምክንያቱም የኛ ሰው ነው ብለው ስለሚያስቡ። ምንድን ነው ያሉት? የሰጡት justification በጣም የገረመኝ፣ ከዚህ በፊት የአማራ ልሂቃን አንዱን የአማራ መሪ ለምን አክራሪ አልሆነም ብለው ሲጮው የነበሩ አክራሪ ስላልሆነ የነበሩ ሰዎች ዛሬ አዲሱ አረጋ ከረር ያለ ነገር ሲናገር ያዙ ልቀቁን ይላሉ። ገብቷል?
ያ
መናገር አልነበረባቸው።
ምክንያቱም
ከዚህ በፊት የአማራ ሊግ ማነው አክቲቪስት ለምን አላከረርክም ይያሉ ሲቀጠቅጡት ነበር። ስለዚህ የኛም ቢያከርምን አለ። ተመልከት እንግዲህ ቁም ነገሩ ተረሳ። ቁም ነገሩ ይሄ ሰው
ቁም ነገሩ መረሳት ብቻ ሳይሆን ወደ ብሄር መወሰዱ ያንዳንዱ ነገር። አዲሱ አረጋ አንድ ኢትዮጵያዊ ነው፣ እስክንድር ነጋም ሌላ ኢትዮጵያዊ ነው። እንደ ኢትዮጵያዊ ነው እንድንወስዳቸው የሚገባው። አንድ ኦሮሞ አንድ አማራ የሚለውን እነሱ እንድናስ የሚፈልጉ ጉት እንደዛ ነው። ወይም ደግሞ ለኛ የቤት ስራ የሚሰጡን በዚህ እንድንጨቃጨቅ ነው። ኖርማሊ በቃ አንድ ግለሰብ ሌላውን ግለሰብ ተናገረው፣ ሌሎች ዓለም ላይ እንደዛ ነው ይመስለኛል። አንድ ግለሰብ ከዚህ የሆነስ ግለሰብ ይሄኛውን ግለሰብ ተናገረው፣ ንግግሩ ልክ አይደለም ልክ ነው ብለን ምንመዝነው በብሔሩ ሳይሆን በተናገረው ነገር ነው።
በነገራችን ላይ ጠቅላይ ሚኒስትር አብይም ተናግረው ነበር። እንግዲህ አሁንም እንዳጠይቀኝ እንጂ የሚናገሩትና የሚሰሩት ተናግረውልኝ እንጂ ተናግረው ነበር። ምንድነው ያሉት? ምንድን ነበር ያሉት? ችግር የፈጠሩብን ወንጀል የሰሩትን ለማሰርና ለመጠየቅ ስንሞክር ወደ ብሔራቸው ይገቡና በብሔራቸው ያሳብባሉ። ያን ጊዜ የዛ ብሔር ተወካይ የኛን ሰው ነካ ነው እንጂ ወንጀለኛ ነካ አይሉም ያሉታል። አሁን ይሄንን ደግሞ እንደነዚህ አይነት ሰዎች መጠቀም ያደርጋውታል። እንደና አዲሱ አረጋ አይነቱ ሰዎች ወንጀል ይሰሩና ተንኮል ይሰሩና ህዝብ የሚያጋድል ነገር ይሰሩና ቶሎ ብለው ይወሸቃሉ። ያን በተለይ ማዝነው በእነዚህ ዘ ሶ ኮልድ ኢንተሌክቹዋልስ ልሂቃን በእነሱ ነው ማዝነው። ስተትና ሮንግ እና ራይትን በደንብ ያውቃሉ። ግን የነሱ ነው የሚሉት ሰው ሮንግ ሲሰራ ዝም ብለው ማለት ነው።
ኢትዮጵያን የኛ አብዛኛው ግዜ ፖለቲካችን ስንመለከተው የኛ ችግር የኢትዮጵያን ችግር ምንድነው? ባስተዳደግም ቢሆን ለምሳሌ ጎረቤት ልጅ ሲሰርቅ ወይ ደግሞ የሆነ ነገር ሲያጠፋ ገና ለገና የጎረቤት ልጅ ነው በሚል ማሳለፈን አንሰጣውም። ገዛ መጨረሻ ላይ እኛ ላይ ሲሆን ደግሞ ኮምፕሌን ማድረግ እንጀምራለንና ፖለቲካችን ልክ እንደ አስተሳሰባችን አንዳንዴ ምናየው ነገር ቶሎ ሪአክት ምናደርግባቸው ነገሮች አሉ። ቶሎ ምናዝንባቸው፣ ቶሎ ምንደሰትባቸው። ግን አሁን ሁሉም ነገር እየገፋ እየሄደ አሁን ያለንበት ደረጃ በጣም አሳሳቢ፣ እውነቱን ለመናገር ለማንኛውም ኢትዮጵያዊ አሳሳቢ ደረጃ ላይ ደርሰናል። ይሄንን ነገር እስቲ አድማጮችም እናንተም ላይክ ያላችሁን ምልከታ መፍቴ ብለን እናስበው። ብዙ ጊዜ በመፍቴ ዙሪያ ነው መወያየቱን ፈልገውኛ ስለ ችግሩ አይደለም። ችግሩን ኤቨሪባዲ ያቋል። ግን ከዚህ መውጫ መንገዱን ነው መፈለግ ያለብን። እንደ ኢትዮጵያዊ ደግሞ የሁሉም ኢትዮጵያዊ ግዴታ መፍቴ ላይ ማተኮር ነው ብለን እናስባለን። አህመድ በዚህ ላይ ያለውን እስቲ አስተያየት ይሰጠናል። ከዛ በፊት ግን አንድ ሙዚቃ ልጋብዛችሁና ልመለስ።
Come over here. And I'm in love. 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 And I
አድማጮቻችን እጅግ በጣም ትልቅ ይቅርታን ጠይቃለን እኔም ማምንበት ነገር አለ እነቱን ተናግሮ የመሸበት ማደር ይላልና አባቴ ነፍሱን ይማረውና እንዲ ነበር የሚለው ወዶ አባቴ እነቱን ተናግረህ የመደረሰው ይدرس በዛሬው ለት ያለው ሁኔታ ኢትዮጵያ ውስጥ የሚያሳዝንና የሚያስፈራ ቢሆንም ይሄንን እኛ በለስላሳ ሙዚቃን በሐዘን ሙዚቃ እናረጋለን ብለን ነበር ሆኖም ግን የቴክኒሺያን ችግር አለብን ቴክኒሺያናችን እስኪመጣ ድረስ እኛው ራሳችን ምንም አይዲያ የለለን ሰዎችን ይሄን ነገር ያዝነውና ሙዚቃ ሁሉ ለስላሳ ሙዚቃ ሁሉ መፈልግ አልቻንም ለዚህ ነውና ለምንድን ነው ሙዚቃ ዘፈን ምታዘፉኑት ምትሉ ካላችሁ ከይቅርታ ጋራ ፕሮግራሞቹን መሸጋገሪያ እንደ ብሪጅ ማረጋችን ነው በእኛ ቤት ቴክኒሺያናችን የትራንስፖርት ችግር ገጥሞ መንገድ ላይ ነው እንግዲህ እንደደረሰ መደበኛውን አሰራራችንን እንቀጥላለን ለማንኛውም ማኑ ስቱዲዮአችን ውስጥ የዛሬው እንግዳችን መጥቷል ዶክተር ሙሉጌታ ይልማ ይባላል አጠገባችን ያለው ከሱ ጋር ከዜና በኋላ ሰፋ ያለ ውይይት እናረጋለን ለማንኛውም እስቲ ድምጽህን ብታሰማና ማንነትን ብትነግርልን ለማንማቶቻችን
እሺ አመሰግናለሁ የኢትዮጵያ ሬዲዮ ነብይባሎ በስቶኮልም
ኢትዮጵያ ድምጽ ሬዲዮ በስቶኮልም
ኢትዮጵያ ድምጽ ሬዲዮ ስቶኮልም በተለይ አህመድን ስለጋበዝከኝ በጣም አመሰግናለሁ ስሜ ሙሉጌታ ይልማ ይባላል ብዙ አመት ነው እዚህ ሀገር የኖርኩት የሁለት ልጆች አባት ነኝ ጡረታ ያወጣሁ ሰው ሆኛለሁ አሁን ከጥቂት አመታት ወዲህ
ከጡረታ በፊት ምን ሰራለ?
ከጡረታ በፊት ወደ የመጨረሻዎቹን 20 አመት አካባቢ በፊት ቬግ ቨርከት ከዛ በኋላ ደግሞ ትራፊክ ቨርከት
ኦኬ
ተብሎ በተዋቀረው ድርጅት ውስጥ እንደ ኢኮኖሚስት ሰራ ነበር ኦኬ ሳሜርስ ኢኮኖሚ ሆኜ
በጣም ጥሩ በዛሬው ዕለት ምን ዋያየው ስለምንድን ነው?
ወል እንግዲህ እንደገባኝ ስለ ሀገረ ብሔር ግንባታ ይመስለኛል nation building በሱ ላይ አንተ ግን ይሄን ጥያቄ አንተ ብትመልሰው ይሻላል
በጣም ጥሩ በጣም ጥሩ ተዘጋጅተበታል ብዬ ነው ማስበው ስለ ሀገር ብሔር አመሰራረት ነው ያሉትን አደጋዎችና ችግሮች ምን መደረግ እንዳለባቸው ይቻ ሀገር ወዴት ነው ብትሄደው ወዘተው እነዚህን የሚሉትን እንነካካለን ከዜና በኋላ እንግዲህ ከዶክተር ሙሉጌታ ጋራ ወደ ኋላ እንነጋገራለን አሁን መደበኛ ቴክኒሺያናችን መጥቷል እንግዲህ እስካሁን ለተፈጸመው ችግር ይቅርታ በድጋሚ እንጠይቃለን
በርኩ ረዳት አብራሪ ሆኖ
አዎ ያለመንጃ ፈቃድ ረዳት አብራሪ ሆኖ ትክክል ነው በመግቢያው ፕሮግራም አካባቢ ባለፉት ሳምንት ስለተወያየንበት ባለፉት ሳምንትና በፊተኛው ሳምንት ስለተወያየንበት የእንጀራ ጉዳይ ከሊፍስ ሜደልስ ወርከት የደረሰኝን ኢንፎርሜሽን አቀርባለሁ ብዬ ነበር ሊፍስ ሜደልስ ወርከትን አነጋግረናቸው ስለ እንጀራ ጉዳይ የነገሩን ምንድነው የኛ እንጀራን መርምረን አናቅም አንመረምርም ነው ያሉት ይሄንንም ያሉበት ምክንያት ምንድነው እኛ ምን መረምረው ሊፕስ መደልስ ወርከት የሚመረምረው ጥራጥሬ ቃዎችን አሳ ስጋ እነዚህ አይነቶች ነው እንጂ እንጀራና ዳቦ የመሳሰሉትን አንመለከትም እብለውናል ይሄ ነው መልሳቸው ሌላው ግን ማረግ የምትችሉት በምትኖሩበት አካባቢ በቀበሌ ኮሙን ማለት ነው ሊኖሩ ይችላሉ ይሄንን ሊያደርጉ የሚችሉና እነሱን አነጋግሯቸው ብለውናል ይሄን ነገር እኛም እንግዲህ በተቻለ መጠን የህዝቡን ፍላጎት ለማሟላት ስንል ኮሙኖቹን እያነጋገርን ነው የሚሉንን በቅርብ እናመጣለን ሊፍስ ሜደል ወርከት ግን ያለው ምንድነው ይሄንን አገራችሁ ያሉት መንግስት ነው ሊያረግ የሚችለው ከመላኩ በፊት ለእናንተ የሚያስቡላችሁ ከሆነ እነሱ ማድረግ አለባቸው ነው የሚሉት ይሄንን ያደርጉ አያድርጉ አናውቅም የሚያስመጡትን ደግሞ ይሄንን ወደፊት እንጠይቃቸዋለን ባጭሩ ግን ሊፍስ ሜደልስ ወርከት እንጀራና ዳቦ የመሳሰሉትን አያውቁም በነገራችን ላይ እንጀራ እንደሚባል ሁሉ በደንብ ያውቃሉ ያነጋገርኳቸው የሊፍስ ሜደልስ ወርከት ሰዎች እንጀራ እንደሚባል ሁሉ ያውቃሉ ግን ያንን እኛ አናደርግም ብለዋል ባጭሩ እነሱ የሚያደርጉት ጥራጥሬ ዘይት የሚወጡ ቃዎችን ስጋ
እነዚህ እነዚህ ነገሮች ነው የሚመረመሩት
አሁን እንጀራና ዳቦ ፕሮሰስድ የሆነ ወይም ሰሚ ፕሮሰስድ የሆነ ነገር
ስለሆነ አይ ቲንክ እንጀራና ዳቦን የማይመረምሩበት ምክንያት ፕሮሰስድ አንድ ፕሮሰስድ የሆነ ነው ሁለተኛ ነገር ደግሞ ሌላ ነገር እዚህ መጥቶ ፕሮሰስድ ሊሆን የማይችል መሰለኝ ጥራጥሬ ነው ያሉት ወደ ዘይት ሊቀየር ይችላል ወዘተ ወዘተ የሚሉት አለ ስጋ ምናምን ሊበላሽ የሚችል ነው ቶሎ አሳ ስጋ ሊበላሽ የሚችል ነው እነሱን በ የአውሮፓ ዩኒየን ስታንዳርድ ነው የምንቆጣጠረው ብለዋል። ይሄው ነው እንግዲህ በሰፊው
ያልጨረስ ነው ውይይታችን ትንሽ ተመለሰን ያንተን ሐሳብ የመጨረሻ ሐሳብ እናልባት ከዜናው በፊት አሁን ባለው
እንግዲህ የጀመርነው የአቶ አዲሱ አረጋን እና የእስክንድር ነጋን ነው
ሰበር ዜናው
ያለው ምንድነው እንግዲህ እኛ የደረሰን ምን ያህል እውነት እንደሆነ አሁንም ያልተረጋገጠ ዜና ነው
መንግስት ሚዲያዎች የተወሰነው ዘግቦታል
የጦር ኃይሎች
የታም መፈንቅለ መንግስት መባል ነበረበት
በፍጹም እኔ መፈንቅለ መንግስት እንደዚህ አይነቱን ነገር መፈንቅለ መንግስት
ማለት ክልል ውስጥ የተካሄደ
መፈንቅለ እንግዲህ እነሱ እያንዳንዱን ክልል እንደ መንግስት ስለሚያዩት ሊሆን ይችላል በነሱ ትርጉም ግን ካለን ልምድ ደግሞ ኢትዮጵያ ውስጥ በእንዲህ አይነት ሙከራ ተደርጎ በተለይ ጀነራል አሳምነው ጽጌ በዚሁ ክስ ተከሰው የዛሬ 12 አመት ነው ምናምን እስር ቤት ሲገቡ በወያኔ ጊዜ መፈንቅለ መንግስት ሙከራ አድርገዋል ተብሎ ነው የመጀመሪያው ቀን የተናገሩት ወዲያው ቀየሩትና የማይሆንም ሌላ ነገር ሰጡት እንደገና ደግሞ ሌላ ነገር ሰጡት ሶ መንግስት አንዳንድ ጊዜ በችኮላ አንዳንድ እንትኖችን ይወስዳል ለራሱ ሴፍቲ ለመጠበቅ ሲል ከበድ ያሉ ቃላቶችን ሊጠቀም ይችላል እኔ በግሌ ነው እኔ ተራሰው ነኝ በግሌ ይሄንን መፈንቅለ መንግስት አለለም አንድ ብለውም እንኳን እርስ በርሳቸው እዛው እንት ውስጥ ያለ ነው
ሁለት ሰዎች ለተጣሉና ስለተጋጩ ስለተፈጠረ መፈንቅለ ለህዝብ ሲሚሰጠው እንት ምንድነው ማለት አስደንጋጭ ነው መፈንቅለ መንግስት ብሎ መንግስት ራሱ ሲያውጀው እንደውም ማረጋጋት ያለበት በሁኔታዎች ኢቭን ተካሄዶም እኮ
እንግዲህ ሊወስደው የሚፈልገው ምርጫ ሳለ አናውቅ
ያንን ነው ምናልባት ባለፈው ወታደሮች ምናምን ገብተው የሆነ ነገር እንት ሲያርጉ አረ ምንም አልነበረም ምናምን ተብሎ ተሸፍኖ ከተወሰኑ ቀናት በኋላ ነው እንደዚህ በረ ተብሎ የተነገረው
አሁን ልትናገር የፈለከው አንተ ለምን ያን ጊዜ መፈንቅለ መንግስት ወዲያው አልተባለም አሁን ለምን ተባለ ነው የምትለኝ አላውቅም ይሄንን መመለስ የሚችለው የኢትዮጵያ መንግስት ነው ግን
ትንሽ አይ
አይመስለኝም እኔ መፈንቅለ መንግስት ነው ብዬ ለማለት ቸገራለሁ በተለይ ካለው ልምድ የተነሳ ሁኔታዎች ፕላስ ደግሞ የሚያሰጋኝ ምን አይነት እርምጃ ሊወሰድ ታስቧል በዚህ መፈንቅለ መንግስት በሚለው ሰበብ ሊመጡ የሚችሉትን consequences ሊወስድ መንግስትም ሊወስድ ያሰበውን እርምጃ ወደፊት ምናየው ነው ግን በችኮላ የራሱ የምንድነው የአካባቢው የአማራ ሪጅኑ ሚዲያ ምንም ነገር ሳይናገር በመቅስፈት አዲስ አበባ ውስጥ የፌደራሉ የመገናኝ ኮሙኒኬሽን ቴሌቪዥኑ አው አስቸኳይ ምንድነው ዘበር ዜና ብሎ አማራ ሪጅን መፈንቅለ መንግስት ተካሄደ ማለቱ politics is art of the possible የሚሉት አለ አነጋገራል ሁሉ ነገር possible ነው ፖለቲካ ላይ እና ያለን ምን እንደሆነ ግን መከታተሉ ጥሩ ነው በኔ በኩል ግን ማምነው ይሄ ሬዲዮ የሚያምንበት ምክንያት ምንድነው የሚለው ምንድነው በተቻለ መጠን ረጋ ያለ አስተሳሰብ ቢኖር ጥሩ ነው ሁሉም ገሌ ነው ጥፋተኛው ያንት ሊያደርግ ነው ይሄንት ሊያደርግ ነው ማለቱ በአሁኑ ጊዜ ለሀገራችን ሰላም የሚያመጣ አይደለም እሳት ላይ ቤንዚን መጨመር ነው ነገሮችን ረጋ ብሎ ማየት ነው በዚህ መስከረም አበራ ማደንቃትን የፌስቡክ ጓደኛዬን አደንቃታለሁ በዚህ ላይ ረጋን በልብላለች ሌሎችም እንደዚሁ ረጋን በልብለዋል ኢቭን የአማራው ኮሎኔል ማን ነው ስሙ ከእስር ቤት የወጣው እሱ ራሱ ያወጣው መግለጫ በጣም የሚያስደስት ነው ረጋን በል የአማራንም ህዝብ ሆነ የኢትዮጵያን ህዝብ አው ኮሎኔል አው የኢትዮጵያን ህዝብ የምንወድና የምናስብለት ከሆነ በችኮላ የምንሰጠውን ግምገማ እናስተያየት እንቀንስ
ያንን ነው አሁንም ላይክ እንደዚህ ከፖለቲካው ካመራር ውጪ ያሉ ሰዎች እንደዚህ አይነት ረጋ አንበል ሲሉ ፖለቲካው ውስጥ ያሉት ሰዎች ደግሞ እንደዚህ ተገላቢጦሽ
እና አዲሱ ረጋናት እንዳታስገባዘው ውስጥ አዲሱ ረጋናት ወሰድ እንደውም እንደ አዲሱ ረጋ አይነቱ ህዝብ ለህዝብ ወጣት ለወጣት እንዲጋደል ለሱ ለራሱ ጥቅም ሲል የሚያደርግ ሰው ነው ምክንያቱም በወጣቶች በተሰበሰቡበት ላይ ሄዶ እስክንድር ነጋን ልክ እናስገባዋለን ብሎ ማለት ለወጣቶች ሂዱና
ግደሉት ይሉና ሰሩት ይደብድቡት ማለት ነው። እንዲህ አይነት ሰው ከፖለቲከኞች ተርታ መቆጠርም የለበትም። ይሄ እንዲህ አይነቱ ሰው ፈረንጆቹ ፖፑሊስት የሚሉት ይሄ እኔ ምንድነው የሚባለው ፖፑሊስት ራስ
አቴንሽን ፈላጊነት
ራሱን እንትን ለማለት የሚፈልግ ሰው አይ ቲንክ የፖለቲካ እንትን ውስጥ መቀመጥም አልነበረበትም። ይሄ ዛሬ ወደ ነፈሰበት ንፋስ ወደ ነፈሰበት የሚሄድ ሰው እንዲህ አይነት ፖዚሽን ውስጥ ተቀምጦ እንዲህ አይነት መግለጫ መስጠትም አይገባውም ነበር። እንደሱ አይነቱን መቁጠር የለብንም ለማለት ያህል ነው። ባለጌ ሰው እንዲህ አይነት ቦታ መቀመጡ ራሱ ያሳዝናል። ለማንኛውም እንግዲህ አድማጮቻችን ከአምስት ሰዓት ዜና በኋላ ወደ ዶክተር ሙሉጌታ ጋር ያለውን ሰፋ ያለ ውይይት እንሄዳለን። በመሐከሉ የሚደርሱንን ዜናዎች ለእናንተ ለማስተላለፍ እንሞክራለን። በዚህ አጋጣሚ ማለት የምንችለው የስቶኮልም የስዊድን ነዋሪዎች ምናልባት የሚያሳስባችሁ ካላችሁ አበረ አዳሙ በደህና ሁኔታ ላይ እንዳለ መሆኑን በስልክ አግኝተን አረጋግጠናል። ይሄን ማለት እንችላለን። እስቲ ከተሳካልን ከሱ ጋርም በሚቀጥለው ሳምንት ዛሬም ድንገት ካገኘነው እንሞክራለን። ደህንነቱን እናንተም እንድትሰሙ ድምፁን ለማሰማት እንሞክራለን። ይሄው ነው እንግዲህ።
Mm-hmm. እንደምን አረፈዳችሁ አድማጮች ከረፋዱ 11 ሰዓት ሆናል የሳምንቱ አፕዴት ዜናዎች ቀጥለው ይቀርባሉ ትናንት በባህር ዳር ተካሄደ በተባለ መፈንቅለ መንግስት አራት ከፍተኛ ባለስልጣናት መገደላቸው ተነገረ በአማራ ክልል ከተደረገው መፈንቅለ መንግስት ሙከራ ጋር በተያያዘ እስካሁን አራት ከፍተኛ መንግስት ባለስልጣናት መገደላቸውን የጠቅላይ ሚኒስትሩ ፕሬስ ሴክሬታሪ አቶ ንጉሱ ጥላሁን አረጋግጠዋል ቃላቀባዩ በጽፈት ቤታቸው በሰጡት መግለጫ እንዳሉት የአማራ ክልል ርዕሰ መስተዳደር ዶክተር አምባቸው መኮንንና ማካሪያቸው አቶ እዘዝ ዋሴ ባህር ዳር ውስጥ እንዲሁም የሀገሪቱ ጠቅላይ ኤታማዦር ሹም ጀነራል ሳአረ መኮንንና ከፍተኛ ወታደራዊ መኮንን የሆኑት ጀነራል ገዛይ አበራ ደግሞ አዲስ አበባ ውስጥ እንደተገደሉ ተገልጿል። ከፍተኛ ወታደራዊ መኮንኖቹ የተገደሉት በጀነራል ሳአረ መኮንን ጠባቂ መሆኑና በጀነራሉ ቤት መሆኑን እንዲሁም ጥቃት ፈጻሚው በቁጥጥር ስር መዋሉም ተገልጿል። በተያዘም አቶ መግባሩ ከበደ መቁሰላቸው ተዘግቧል። በአማራ ክልል በተፈጸመው ጥቃት ጉዳት ከደረሰባቸው መካከል አቶ መግባሩ አንዱ መሆናቸው ተዘግቧል። ትናንት በአማራ ክልል ዋና ከተማ ባህር ዳር ውስጥ ተሞከረ በተባለው መፈንቅለ መንግስት ጉዳት ከደረሰባቸው መካከል አንዱ የክልሉ ጠቅላይ አቃቤ ሕግ አቶ መግባሩ ከበደ መሆናቸው ነው የተገለጸው። የጠቅላይ ሚኒስትሩ ጽፈት ቤት ቃል አቀባይ ንጉሱ ጥላሁን የከሸፈ መፈንቅለ መንግስት ሙከራ ብለው በገለጹት ጥቃት ላይ ነው አቃቤ ሕጉ መጎዳታቸው ተነገረው። ተናንታ መሻሹን የተኩስ ድምጽ መስማቱን የባህር ዳር ነዋሪዎች ገልጸዋል። የክልሉ ገዢ ፓርቲ ሊቀመንበርና ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ለስራ አሜሪካ መሆናቸው ተዘግቧል። ባህር ዳር ውስጥ ምንድነው የተከሰተው? የአማራ ክልል ርዕሰ ከተማ ባህር ዳር ቀዳሜ ከሰዓት በኋላ ከክልሉ ፕሬዝዳንት ጽፈት ቤት አካባቢ ሲሰማ የነበረው ተኩስ ለአጭር ጊዜ ቆያን ነበርም። የብረታ በመሄዱ በአቅራቢያ ያለው መንገድ ተዘግቶ የከተማዋን እንቅስቃሴ ክፉኛ ማቀዝቀዙን ነዋሪዎች ተናግረዋል። ነገር ግን ተኩሱ ከፕሬዝዳንቱ ጽፈት ቤት አካባቢ ተጨማሪ በሌሎች የክልሉ መንግስት ተቋማት ዙሪያ በተለይ በርካታ የመንግስት መስሪያ ቤቶች በሚገኙበት የከተማዋ ክፍል ውስጥ በሚገኘው የክልሉ ፖሊስ ኮሚሽን ጽፈት ቤት አካባቢ ተኩስ ልውውጥ እንደነበር ነዋሪዎች ተናግረዋል። የተኩስ ልውውጡ በእነማንና በእነማል መካከል ለምን እንደሆነ ሳይታወቅ የከተማን እንቅስቃሴ በመክታት ነዋሪውን ስጋት ላይ ጥሎ ቢቆይም ከክልሉ መንግስት በኩል ስለ ክስተቱ ምንም አይነት መረጃ ሳይወጣና ችግሩ ምን እንደሆነ ሳይታወቅ እስከ ምሽት አንድ ሰዓት ድረስ መቆየቱም ታውቋል። አመሻሽ ላይ ግን ምን እንደተከሰተ የሚገልጸው ቀዳሚ መግለጫ የተሰጠው ባህር ዳር ከተማ ከክልሉ ባለስልጣን ሳይሆን ከአዲስ አበባ ጠቅላይ ሚኒስትሩ ቃል አቀባይ በኢትዮጵያ ቴሌቪዥን በኩል ነበር። የተሰማው ነገር ያልተጠበቀና በበርካታው ዘንድ ተጨማሪ ጥያቄዎችን ያስከተለ ነው። የጠቅላይ ሚኒስትሩ ፕሬስ ሴክሬታሪ ኃላፊ አቶ ንጉሱ ጥላሁን በብሔራዊ ቴሌቪዥን ላይ ቀርበው እንደተናገሩት የክልሉን መንግስት በኃይል ለመቆጣጠር ሙከራ መደረጉንና የፌደራል መንግስቱ የጸጥታ ኃይሎች ጣልቃ በመግባት ድርጊቱን እንደተቆጣጠሩ ተናግረዋል። አቶ ንጉሱ እንዳሉት የመፈንቅለ መንግስቱ ሙከራዎች የክልሉ መንግስት መዋቅሮች ኢላማ ማድረጋቸውንና የጸጥታ ኃይሎቹ ክስተቱን ለመቆጣጠር እንደተሰማሩ ቢናገሩም ገልጸው መንግስት ሁኔታውን ቁጥጥር ስር ለማዋል አስፈላጊውን ሁሉ እርምጃ እንደሚወስድ ተናግረዋል። የባህር ዳር ከተማ ነዋሪዎች እንዳረጋገጡት የመከላከያ ሰራዊት አባላት ትናንት አመሻሹ ላይ ባህር ዳር ከተማ ላይ ተሰማርተዋል። የተኩስ ልውውጥም ተከትሎ በሰው ላይ የደረሰ ጉዳት እንዳለ በተደረገው ማጣራት የፈለገ ህይወት ሆስፒታል የህክምና ባለሙያ በጥይት ተመተው የቆሰሉ ሰዎችን ወደ ሆስፒታሉ መግባታቸውን ገልጸው ማንነታቸውና የጉዳት መጠኑን ከመናገር ተቆጥበዋል። ብርጋዴር ጀነራል አሳምነው ጽጌ ከመፈንቅለ መንግስቱ ሙከራ ጀርባ መሆናቸውም እየተገለጸ ነው። በቅርቡ የአማራ ክልል ጸጥታ ቢሮ ኃላፊ ሆነው የተሾሙት ብርጋዴር ጀነራል አሳምነው ጽጌ ትናንት አማራ ክልል ውስጥ ተፈጸመ ከተባለው መፈንቅለ መንግስት ጀርባ መሆናቸውን የክልሉ ምክትል የጸጥታ ቢሮ ኃላፊ አቶ አለበላ ማረ ለአማራ መገናኛ ብዙሃን ገልጸዋል። ብርጋዴር ጀነራል አሳምነው ጽጌ ጸጥታ ኃይል አባላትን አስተባብረው መፈንቅለ መንግስት ሙከራ አካሂደዋል ሲሉ ነው መግለጫ የሰጡት። ቀደም ሲል መፈንቅለ መንግስት ሙከራ የተከሰሰው 9 ዓመት በስራ ያሳለፉትና ባለፈው የአማራ ዲሞክራሲያዊ ፓርቲ ማዕከላዊ ኮሚቴ አባል ሆነው የተመረጡት ብርጋዴር ጀነራል አሳምነው ጽጌ የአማራ ክልል ጸጥታ ቢሮ ኃላፊ ሆነው የተሾሙት ጥቅምት ወር ላይ ነበር። የአማራ ክልል ፕሬዝዳንት አምባቸው መኮንንም ተገለዋል። የአማራ ክልል ፕሬዝዳንት አቶ አምባቸው መኮንን ዶክተር ትናንት በነበረው መፈንቅለ መንግስት ሙከራ ተከትሎ መገደላቸውን ኢትዮጵያ ቴሌቪዥን አስታውቋል። ዶክተር አምባቸውን ጨምሮ የርዕሰ መስተዳድሩ አደረጃጀት ዘርፍ አማካሪ የሆኑት አቶ እዘዝ ዋሴም በደረሰው ጥቃት ህይወታቸውን ማጣታቸው ታውቋል። ጥቃቱ የተፈጸመው ግለሰቦቹ ትናንት ስብሰባ ላይ ባሉበት ወቅት እንደሆነ ኢትዮጵያ ቴሌቪዥን አስታውቋል። ዶክተር አምባቸው መኮንን የቀድሞውን የክልሉን ፕሬዝዳንት አቶ ገዱ አንደርጋቸውን በመተካት የተሾሙት የካቲት 29 2011 ነበር። የአማራ ዴሞክራሲያዊ ፓርቲ ትናንት ተፈጸመ በተባለ መፈንቅለ መንግስት ሙከራ እጃቸው አለበት የተባሉ ሰዎችን በቁጥጥር ስር ማዋሉም ተሰምቷል። የክልሉ የጸጥታ ቢሮ ኃላፊ ብርጋዴር ጀነራል አሳምነው ጽጌ መፈንቅለ መንግስቱን አቀረነ አቀናባብረዋል ተብለው በቁጥጥር ስር እንደዋሉም ተዘግቧል። በሌላ በኩል በአማራ ክልል ምክር ቤት የተካሄደው የተኩስ ልውውጥ መንሰው ጀነራል አሳምነው ጽጌን ለማሰር በተደረገ ሙከራ መሆኑን ሌሎች ወገኖች እየገለጹ ይገኛሉ። ምንጮቹ እንደሚሉት የአማራ ክልል የጸጥታና የደህንነት ቢሮ ኃላፊ ጀነራል አሳምነው ጽጌን ከስልጣን ለማንሳት እቅድ ነበር። በየትኛውም መገናኛ ብዙሃን መግለጫ እንዳይሰጡት በአዴፓ ክልከላ የነበረባቸው ጀነራል አሳምነው ጽጌ ሰሞኑን በተካሄደ የጸጥታ ኃይሎች ምርቃት ስነ ስርዓት ላይ የአማራ ህዝብ ከመቼም ጊዜ በላይ ከበባ ውስጥ ይገኛል ማለታቸው ይታወቃል። ጀነራል አሳምነው በአማራ ህዝብ ላይ እንዲህ አይነት ከበባ ሲፈጸም ከ500 ዓመት በፊት ነበር ማለታቸው አይዘነጋም። ይህን ተከትሎ ሳቸውንና ልዩ ኃይሉን ለመምታት በአዴፓና በኦዴፓ ባለስልጣናት የተቀናበረ ዘመቻ ነው ሲሉ ይሞግታሉ። በሌላ በኩል በአዲስ አበባ ጉዳይ እንቅስቃሴ በማድረግ ላይ የሚገኘውን የባላደራ ምክር ቤትና የያይዞ ለመምታት የተደረገ ጥረት ነው ይላሉ ሌሎች ተንታኞች። በጋዜጠኛ እስክንድር ነጋ የተመራው የባልደራስ ቡድን ዛሬ በባህር ዳር ከህዝብ ጋር ለመወያየት ቀጠሮ ይዞ እንደነበር ሲታወቅ፣ እስክንድር ትናንት ባህር ዳር የገባ ቢሆንም በጸጥታ ምክንያት እዛው እንዲቆይ መደረጉ ተዘግቧል። ይህንኑ የእስክንድርን አቀባበል ለማሳመር ብርጋዴር ጀነራል አሳምነው ጽጌ የጸጥታ አካላትን ከወጣቶች ጋር እንዲሰሩ ማታ በምድብ ስራ ላይ እንደነበሩ ተዘግቧል። ጠቅላይ ሚኒስትር ዶክተር አብይ አህመድ ትናንት እኩለ ሌሊት ላይ በወታደራዊ ልብስ በመሆን መግለጫ ሰጡ ሲሆን ጥቃት ፈጻሚዎቹ በቁጥጥር ስር እየዋሉ መሆናቸውን፣ መከላከያም በዘር ሳይከፋፈል ጥቃቱን እንዲመክት ለአንድ ባንዲራና ለሀገር ሲል ዋጋ እንዲከፍል ተማጽነዋል። የአሜሪካ ኤምባሲ በበኩሉ በአዲስ አበባና በባህር ዳር ከፍተኛ ችግር መኖሩን በመጥቀስ ዜጎች እንዲጠነቀቁ አሳስቧል። ከባህር ዳሩና ከአዲስ አበባው ክስተት ጋር በተያያዘ የመከላከያ ወታደራዊ መረጃና ዋና መምሪያ ኃላፊ ሌተናል ጀነራል ሐሰን ኢብራሂም በፌደራል ፖሊስ በቁጥጥር ስር መዋላቸው ተዘገበ። ከትናንቱ ክስተት ጋር በተያያዘ ብዛት ያላቸው የመንግስትና የተቃዋሚ ፓርቲ አመራሮች በአዲስ አበባና በባህር ዳር እየተያዙ እንደሆነም እየተሰማ ነው። የጀነራል ሳአረ መኮንንና የሜጀር ጀነራል ገዛ ያበራ ሞት ተከትሎ የህዝባዊ ወያነ ሓርነት ትግራይ ህወሓት ከፍተኛ አመራሮች ሌሊቱን ለስብሰባ ተቀምጠው እንደነበር ተዘገበ። ስብሰባውን ያካሄዱት የህወሓት ስራ አስፈጻሚ ኮሚቴ አባላት መሆናቸው ሲታወቅ፣ ህወሓት በትግራይ ክልል ቴሌቪዥን ጣቢያዎች ዛሬ ጠዋት ባሰራጨው መግለጫ በሁለቱ ከፍተኛ ወታደራዊ ሹማምንት ላይ በቅጥረኞች ግድያ ተፈጸመባቸዋል ብለዋል። በዚህም የትግራይ ጸጥታ ኃይሎች ድንበራቸውን በትክክል እንዲጠብቁ ማሳሰባቸው ተዘግቧል። ተጨማሪ መግለጫም ከሰዓት ይሰጣሉ ተብሎ እየተጠበቀ ነው። በመጨረሻ በኢትዮጵያ ባለም በከፍተኛ ደረጃ ዜጎችን ከሚያፈናቅሉ ሀገር ተርታ ሰሟ ሰፍሮ መገኘቱ ተዘገበ። ኢትዮጵያ ባለም አቀፍ ደረጃ ዜጎቻቸውን በማፈናቀል በመጀመሪያው ረድፍ ሰማቸው ከሰፈሩ ሀገራት ተርታ መቀመጧን የረድኤት ድርጅቶች አስታውቀዋል። ባለም ዙሪያ ዜጎችን የማፈናቀሉ ሂደት ከሁለተኛው ዓለም ጦርነት ወዲህ በከፍተኛ ደረጃ ማሻቀቡን ነው ሪፖርቱ ያመለከተው። ዓለም አቀፍ ሪፖርቶች እንዳመለከቱት በዚህ ዓመት ብቻ ባለም ዙሪያ 70 ሚሊዮን ሰዎች በተለያዩ ግጭቶችና ጦርነቶች ምክንያት ከቀያቸው ተፈናቅለዋል። በአንድ ቀን ብቻ 37,000 ሰዎች እንደተፈናቀሉ የወጡ ሪፖርቶች አመልክተዋል። በቅርቡ ኢትዮጵያን የጎበኙት የኖርዌይ ስደተኞች ካውንስል ዋና ጸሐፊ ጃን ኢንግላንድ እንዳሉት በተለያዩ ምክንያቶች በየሀገሩ የሚፈናቀሉ ሰዎች ሳይወዱ በግድ ከቤት ንብረታቸው እየተለዩ ለተረጂነት ተዳርገዋል። በተለይ ደግሞ በኢትዮጵያ ያየሁት ሁኔታ ልቤን ሰብሮታል ሲሉም ተደምጠዋል። በሌላ ተጨማሪ ዜና ምርጫው የማይካሄድ ከሆነ የመከላከያ ሰራዊት እርምጃ ሊወስድ እንደሚገባ መገለጹ ተነገረ። በመጪው ዓመት ይካሄዳል ተብሎ በሚጠበቀው ሀገራዊ ምርጫ በህገ መንግስቱ በተቀመጠለት ጊዜ ሰሌዳ መሰረት የማይካሄድ ከሆነ መከላከያ ሰራዊት እርምጃ መውሰድ እንዳለበት የትግራይ ክልል መስተዳድር የህግ አማካሪ አቶ ዘራይወል ሰንበት ሰሞኑን ገለጹ። በህገ መንግስቱ አንቀጽ 8 ንዑስ አንቀጽ 3 እና በአንቀጽ 58 እና 54 መሰረት ምርጫ ለማድረግ ህገ መንግስቱ ከተጣሰ የክልልና የፌዴራል አስፈጻሚ አካላት ህገ መንግስቱን አክብረው ምርጫ ማካሄድ ካልቻሉና እንዲካሄድ የማያደርጉ ከሆነ በህገ መንግስቱ አንቀጽ 87 መሰረት የመከላከያ ሰራዊት ኃይል ተጠቅሞ ህገ መንግስቱን የማስከበር ግዴታ እንዳለበት የህወሓቱ አቶ ዘራይ ወለሰንበት አስገንዝበዋል። ህገ መንግስቱ የሚጣሰው አስፈጻሚ አካላቶች ስልጣናቸውን ለማራዘም በማሰብ ነው ያሉት የህግ አማካሪው፣ ህዝባዊ መንግስት ነን እያሉ ሰላምና መረጋጋት አመጣሉ በሚል ሰበብ ከህገ መንግስቱ ውጪ ምርጫ እንዳይካሄድ ዳርዳር ማለት ተገቢ አይደለም ብለዋል። በተመሳሳይ ክልሉ ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በቅርቡ በሰጡት መግለጫ ምርጫ በጊዜ የማይካሄድ ከሆነ ሀገሪቱ የመፈራረስ አደጋ ይገጥማታል ማለታቸው ይታወሳል። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
እንግዲህ አድማጮቻችን ፕሮግራማችን በመከታተል ላይ ይገኛሉ። የዘና ወጃ ፕሮግራማችን ጨርሰን ተመልሰን መተናል። ፕሮግራማችን መግቢያ ላይ ለማስተዋወቅ እንደሞከርነው ይቀጥላል። እንግዲህ በዜና ወጃውም በውይይቱም እንደሰማችሁት ከዚህ ቀደም እንግዲህ በተወሰነ መልኩ መረጃውም ይኖራችኋል ብለን እናስባለን። ያው በአማራ ክልል ውስጥ እየተካሄደ ያለው ሁኔታ እጅግ በጣም ያሳዝን ነው። በዚሁ አጋጣሚም ከፍተኛ የታማጆር ሹሞች የሞቱበት ሁኔታ እንዳለ ዜናዎችም እየተሰሙ ነው። እንግዲህ ከመንግስትም ቃል አቀባይ በኩል ማረጋጋጫዎች እየተገኙ ያለበት ሁኔታ ነውና አገራችን አሁን ያለችበት ሁኔታ በተለይም ደግሞ ይሄ አይነት ሁኔታ ለአራተኛ ጊዜ ባልሳሳት ባጭሩ ጊዜ ውስጥ በሶማሊያ የነበረው ሁኔታ አለ። ከዛ ተከትሎ ከሶማሊያ ቀጥሎ ደግሞ በሬዳዋም ባህረርም ተመሳሳይ ሁኔታዎች ሙከራዎች ነበሩ ያልተሳኩ። አሁን ደግሞ በዚህኛው በኩል የመጣበት ሂደት አለ። በተለያየ አቅጣጫ የሚወጡ ዜናዎች አሉ።
ምናልባት ሳይብ ሳይቀርም ላይክ አሁን በትሬዳዋ በሶማሌ ክልል በቤንቻንጉልም እንትን ብሏል። ግን አሁን ማዕከላዊ መንግስት በቀረበበት ላይክ ወይም ደግሞ ይታወቃል የኢትዮጵያን ፖለቲካ በደንብ በሰሜንና በሌሎች አካባቢዎች እንደሚዘወር እና ትንሽ ተረጋግቷል። ምናልባት የመጀመሪያውን ድጋፍ ሲሰጥ የነበረው ለዶክተር አብይ የአማራ ክልል ነበር በብዛት እንደውም ሰልፍ የተወጣበት ኦልሞስት ኤቭሪ ሲቲ ላይ በጣም ድጋፍ የተሰጠው በብዛት እኔ በማስተዋለው እዛ አካባቢ ነውና አሁን ነገሮች ደግሞ እንደዚህ ትዊስትድ ሆኖ ተቀይረው ለዚህ ደረጃ እንትን ሲል ከበድ ያለ ነገር እና ደግሞ ኮን መገጣጠሙ ላይክ ለምንድነው በዛን ወቅት ትላንትና ሆኖ የታማጆር ሹሙ መገደል እና ምንድነው አጋጣሚ ነው ወይስ
አይ ምንድነው? አሁን እኔ በዚህ ሬዲዮናችን አድማጮቻችን ግንዛቤ እንዲወስዱት ማስተላለፉን ፈልገው ከስሜት በጸዳ መልኩ ዕውቀትን መሰረት ያደረገና እርጋታን ያስቀደመ ውይይት የጋራ ውይይትና አገራችን ያለችበትን ሁኔታ ተገንዝቦ ብስለት በተሞላው ሁኔታ ስሜትን ዋጣርጎ በትግስት ነገሮችን መከታተልና አቅጣጫ መልካም አቅጣጫ እንዲይዙ ድጋፍ ማድረግ የማህበረሰብ ግዴታ ነው። አንድ ሀገር እንደ ሀገር የምትጸነው ህዝቦች በጋራ መስማማት የሚዘልቁበትና ሐሳቦች ማስቀደም ሲችሉ ነውና ያሉት ሁኔታዎች አሉ። በስሜታዊነት በተለያዩ ሶሻል ሚዲያ ላይ የሚወጡ ነገሮችን እያስተዋልን እንገኛለን። ይሄ ማንንም አትራፊ የማያረግ ይሄኛው የፖለቲካ አካሄድ ማናችንንም ተጠቃሚ የማያረግ ጥፋቱ መጨረሻው ጥፋትና ልቂት የሆነበት ሁኔታ ብቻ ነው ያለው። ሲጀምር ሲቀጥል ደግሞ ይሄንን ሐሳብ ተቀዳሚ አድርገው አላማቸውን ለመፈጸም ይጓዙ ያሉ የተለያዩ ኃይሎችን ባላወቅነው መንገድና መስመር ድጋፍ የመስጠት ሂደት ነው የሚሆነውና በተረጋጋ መንገድ ያለው ሁኔታ በጥሞና መከታተል ምናልባትም በሬዲዮናችንም ላይ እየደወላችሁ ሐሳባችሁን ከስሜት በጸዳ መልኩ ቢሰጥ ምንድነው መደረግ ያለበት? ቀጣይ ሁኔታውስ ምንድነው መሆን ያለበት? መረጃዎች በስፋት መውጣትና ማህበረሰቡ መረጃ ሚዛናዊ የሆነ መረጃ የማግኘት ሁኔታው መስፋት ያለበት ነገር አለና በዛ መንገድ ብናየው
ሚዲያዎቹ ላይክ ፕሮብለምን ብቻ ሁልጊዜ ችግሩን ደጋግመ በተለያየ አይነት መልክ ብትነግረው ያው ችግሩ ይታወቃል። ያው ከተለያየ አንግል ችግሩን መናገር ነው ለየት የሚያደርገው። ለምሳሌ ኦልሞስት ሁሉም ሪፖርት ለማድረግ ነው የሚቸኩለው ምን እየተካሄደ እንዳለ። እሱ ሚዲያ የተቋቋመበት የቢዝነስም የምንም አድማጭ ለማግኘት ምናምን ትንትምት ነው። ግን ሶሉሽን ላይ የሚያተኩሩ ወይም ደግሞ እኔ ሁልጊዜ የሚያሳስበኝ ነገር ቀጥሎስ ምንድነው ነው። ለምሳሌ አሁን ከዚህ ደግሞ የሚቀጥለው ደግሞ ምንድነው ሊሆን የሚችለው ያንን ነው ላይክ እኔ ማለት እንጂ አሁን እስካሁን የሆነው ትላንትና የሚሆነው በቃ እንዲሆናል። ግን ይሄ ነገር ላይክ ወደ ሌላ ነገር ደግሞ ይበለጠ እንት እንዳይል ምንድነው መደረግ ያለበት ወይም ደግሞ የኛስ ሚና ምንድነው መሆን ያለበት?
ያው ሲም በሚቀጥለው እንት ላለ ለማንኛውም እንግዲህ አድማጮቻችን እንግዲህ በተለይ በአማራ ክልል ፕሬዝዳንት ህልፈት የተሰማን ሀዘን እጅግ በጣም አዝነናል። ሁለቱም የከፍተኛ የታማጆር ሹሙም ሞት ማናቸውም ሰው ማናኛውም ኢትዮጵያዊ በማንኛውም ሁኔታ ህይወቱ ሲያልፍ ያሳዝናል። በተለይ ደግሞ ለአገር ትልቅ አገልግሎት እየሰጡ ያሉ ትልቅ ድጋፍ እየሰጡ ያሉ ትልቅ ዋጋ እየከፈሉ ያሉ ሰዎች ደግሞ እንደዚህ ባልተገባ ሁኔታ ጥቂቶችን ፍላጎት ለማስቀደም ሲባል ዋጋ የህይወት ዋጋ ሲከፍሉ እጅግ በጣም ያሳዝናል። በዚህ አጋጣሚ እኛም የተሰማንን ጥልቅ ሀዘን ለመግለጽ እንወዳለን። ፕሮግራማችን ይቀጥላል። አብራችሁን ቀጥል ቆዩ። ከመሻገሪያ እንግዲህ ክላሲካል ሙዚቃ ቀጥሎ ወደ ፕሮግራማችን እንመለሳለን። ቀድመም ቃል ለመግባት በመሞከር ነው መሰረት እንግዲህ እዚሁ አካባቢያችን የነበረው አቶ አበረን ማግኘት ከቻልን ድምጹን መስማት እንሞክራለን። አይ ቲንክ አመት
ካልሆነ በሚቀጥለው ሳምንት ድምጹን ለማሰማት ቃል እንገባለን።
አጠቃላይ ሁኔታን በአማራ
ታውንም ለማግኘት ግን በሌላ በኩል ምንድነው ማለት የምንችለው እዚህ አካባቢ ላሉ ወዳጆቹ ጓዶቹ አክባሪዎቹ እዚህ ለሚያውቁት በሙሉ በተከላለው ማለት የምንችለው አገኝተናል። በሰላም ሁኔታ ነው ያለው። ሱዳና ነው ለሚከተለው ሳምንት بنናረገው ጥሩ ነው። ዛሬ ትንሽ
ያው ኢቭን ካለውም ሁኔታ አንጻር በተለይ ካለበት የመንግስት ኃላፊነት አንጻር አሁን ሰዓት መውሰድ በራሱ ከባድ ነው ይመስለኛል።
በሚከተለው ሳምንት
ትልቅ ፈተና ነው። አሁን በተለይ በከፍተኛ በኮሚሽነርን ደረጃ የፖሊስ ኮሚሽን ሆኖ ይሄንን ስራ ለሚሰራ ሰው እቺ ደቂቃ ያንዳንዷ ደቂቃና ሰከንድ ትልቅ ዋጋ ያለው ሁኔታ ላይ ነውና ካገኘን ሞክራለን፣ ካልሆነ በሚከተለው እንቀጥላለን። አመድ ፕሮግራማችን እንግዲህ ከዜና በፊት ያተቋረጠ ቀጣይ ውይይት አለን። እንግዲህ ወደ ውይይታችን ከዚች መሸጋገሪያ ክላሲካል በኋላ እንቀጥላለን። አድማጫችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ግብዣችን ነው።
በድጋሚ ጤና ይስጥልን አድማጮቻችን። እንግዲህ ቃል በገባነው መሰረት በመግቢያው ፕሮግራማችን ላይ አሁን እንግዳችን ዶክተር ሙሉጌታ ከኛ ጋር ይገኛል። ዶክተር ሙሉጌታ ይልማ ከዶክተር ሙሉጌታ ይልማ ጋር ውይይት እናደርገው ስለ አገር ብሔር ግንባታ በሚል አርስት ነው። እንግዲህ ይሄን አርስት በተመለከተ ሁለት ተከታታይ ጽሑፎች በኢትዮጵያ ውስጥ አውጥተሃል በጋዜጣ ላይ እና እሱም በተመለከተ እንግዲህ ምንድነው ያገር ብሔር ግንባታ ምን ማለት ነው?
መልካ መሐመድ ስለ ሀገር ብሔር ግንባታ ወይም ኔሽን ቢልዲንግ በእንግሊዝኛው በሱዳን ሀገር ለምትኖሩ አዳማጮች ደግሞ ናሽን ፎርሜሪንግ ሉታር ሲሉት ይሄን ከማውራቴ በፊት ግን አንድ ወደ ኋላ ሄጄ ጥሩ ባክግራውንድ ለማግኘት እንዲቻል ከኔሽን ቢልዲንግ በፊት ስቴት ቢልዲንግ የሚባል ነገር አለ። ሀገረ ግንባታ ይህ ሀገረ ግንባታ ብዙ ጊዜ በኃይል የሚመሰረት ነው፣ በጦርነት የሚመሰረት ነው። በሰላም ነው የተመሰረተ ሀገር አላውቅም። ምናልባትም የኔ ኖሌጅ ሻሎ ሆኖ ሊሆን ይችላል፣ ግን ብዙ ቦታዎች ላይ በጉልበት ነው የተመሰረተው። አሁን ኢትዮጵያ ስብነድ ኢትዮጵያ አለች፣ ኢምፓየር አለ፣ ኢትዮጵያ ካርታ አለ። እና ብዙ ሰዎች ብዙ አገሮች አገራቸውን ከመሰረቱ ሴቱን ከመሰረቱ በኋላ የሚቀጥለው ነገር መሆን ያለበት ሀገረ ብሔር ግንባታ ነው።
ኔሽን
ቢልዲንግ። ምክንያቱም ኔሽን ቢልዲንግ ከሌለ ሀገር ሊቀጥል አይችልም ነው። እንግዲህ ትንሽ ባክግራውንድ ለማግኘት ያህል ኔሽን ቢልዲንግ ብዙ ጊዜ በልሂቃኖች የሚፈጠር ፕሮጀክት ነው። ማለት አንድ አላማ አለኝ፣ አንድ ዴስቲኒ አለኝ፣ እጣ ፈንታ አለኝ የሚል ማህበረሰብ የአንድነት አስተሳሰብ የሚያድርበት ማህበረሰብ ቀርጾ ማውጣት ነው የሀገር ግንባታ። ባጭሩ ኢትዮጵያዊ ነኝ የሚል ዜጋ መፍጠር ማለት ነው። እንግዲህ ይሄን ዜጋ ለመፍጠር ይሄን ዜጋ ከተወጣነ በኋላ ደግሞ የሚቆምበት የፖለቲካ ሲስተም ያስፈልጋል። ፍትሃዊ የሆነ ነጻ ዲሞክራሲ ተቋማት፣ ፍትሃዊ የሆነ የነጻ ፍትህ ስርዓት፣ ነጻ የሚዲያ ግልጋሎት፣ ነጻ የህዝብ ድርጅቶች በነጻ የሚንቀሳቀሱ ማለት ሲቪል ሶሳይቲ ኦርጋናይዜሽን ምናምን የሆኑ ነገሮች ያስፈልጉታል እንዲቀጥል። ይሄ continuous project ነው non stop project ይሉታል፣ የማይቆም ነው። ምክንያቱም ይሄ የሀገረ ብሔር ግንባታ ይሄንን ኢትዮጵያዊ ነኝ የሚል ህብረተሰብ ቀርጸ ካወጣ በኋላ ከጊዜው ጋር እየዘመነ የሚሄድ ሲስተም መፍጠር አለበት። አሁን አንድ ነገር ልንገር እዚህ ላይ በምሳሌ ባብራራቱ ነገርን ህይወት ይሰጠዋል። ስዊድን ሀገር በ1860 ላይ የሀገረ ብሔር ግንባታ ለመሰረትን ሲሉ ዲቴሉ ብዙ ነው አልገባበትም
ሰዓትም ስለሌለ
ኦኬ ምንድነው ስሙ ሪየሪንግስ ፎርም የሚል ነገር አወጡ። ግሩንድላግ ማለት ነው። እዛ ግሩንድላግ ላይ እንግዲህ ወደ 180 ዓመት በፊት ሆኖ 1860 ራሳችሁ ልትቆጥሩ ትችላላችሁ። ስዊድናዊ ማለት ስዊድን የተወለደ ፕሮቴስታንት የማይጠጣ ምናምን ብሎ ተገለጸ።
የማይሰርቅ ምንም አይል።
አዎ አሁን ያ ነገር ከጊዜው ጋር ሊሄድ አልችልም። ጊዜው ዛሬ 180 ዓመት ወይም እንደዚህ የጻፉት ነው። አሁን እንኳን ስዊድን የተወለደ እናንተም ስዊድን ሆነና ተጣጣ ጉዳይ አይደለም ስዊድን። እና በየጊዜው የሚሄድ ፕሮጀክት ነው ነን ስቶፕ ለማለት ነው። እና ይሄንን ሀገረ ብሔር ግንባታ አንድ ዓላማ አለኝ፣ አንድ ነገር ላይ ጋራለሁ፣ አንድ አስተሳሰብ የሚያድርበትን ማህበረሰብ ቅርጽ ማውጣቱ የግድ አስፈላጊ የሚሆነው ያቺ ሀገር እንድትቀጥል ነው። እንደ ሀገር ሁሉም ሀገሮች ያለፉበት መንገድ ነው። አሁን አይ እዛ ላይ ያነሳሁት ነገር ምንድነው? ይሄን ፕሮጀክት ለማድረግ ይሄንን አይነት ማህበረሰብ ለመቅረጽ ሲነሱ ሲድሮች አላማቸው እኔ ስዊድናዊ ነኝ የሚል ዜጋ ለመፍጠር ነው። ፈረንሳዮችም እኔ ፈረንሳዊ ነኝ የሚል ዜጋ ለመፍጠር ነው። ለቀረውም ጣሊያንም ስዊስም እንደዚሁ። እኛም ሀገር እኔ ኢትዮጵያዊ ነኝ የሚል ነገር መቅደም አለበት። አለበለዚያ ይሄ የተሻሸ ይሄንን አለማስቀደም እንደ ሀገርም ልንቀጥል አያደርገንም። አንድ ነገር ብዬ ልጨርስልህ ይሄን ጥያቄ ልትጋለ እዚህ ላይ ናፖሊዮን በ1805 ዓመተ ምህረት ምን ብሎ ተናገረ? ትልቁም ነገር ነው የተናገረው። አንድ ልጅ ሲወለድ አማኝ ወይም ካቶሊክ ወይም ማያምን ካላደረከው፣ ከሁለት አንዱ ይመርጥ ካላደረከው፣ ሞናርኪስት ወይም ሪፐብሊካን ካላደረከው የተምታታ አስተሳሰብ ይዞ ነው የሚኖረው። አገርም እንደዚሁ ነው። ልክ በኋላ የሚቆም የሚዋዥቅ ቤት ነው የሚሆነው ነው ያለው። That's the reason. እና ይሄ ነው ምክንያቱ የሀገረ ብሔር ግንባታ። አሁን ኢትዮጵያ ውስጥ ትልቁ ፕሮጀክቱ ይሄ መስለኝ ይሄ ነው ያለው፣ በተለይ በሞራል አካባቢ። እና ይሄን ያህል ካልኩ በኋላ ስለ ሀገረ ብሔር ግንባታ ወደ ሌላው ጥያቄ
ስዞር ጽሑፍህን አንብቤዋለሁ እና እዛ ላይ ምንድን ነው የምትለው? እንግዲህ በኔ ትርጉም እንደ ቃል በቃል እንኳን ባትናገረው የዘውግ ፌዴሬሽን በረጅሙ ይችን ሀገር ሊያጠፋት ይችላል። የኔ ትርጉም ነው፣ ቃል በቃል አይደለም። እንዳልኩት የጊዜ ጉዳይ ነው እንጂ በዚህ ከቀጠለ መፈራረሷ አይቀርም የሚል ኮኖቴሽን ነው ያለው ጽሑፍ ላይ። ስለሱ እስኪ ብታስረዳንና ምንድነው ታዲያ ዘውግ? ኢትዮጵያ ውስጥ ዘውግ ነው ያለው፣ እንዴት ነው የሚደረገው ታዲያ? ምን አይነት ፌዴሬሽን ነው የሚታየ?
ትክክል ነህ። ምናልባት ትንሽ ደፋር ሆኛለሁ እዛ ላይ፣ የራሴ ምክንያት ሊኖረኝ ይችላል። በትክክል ነው አንደርስታንድ ያደረከኝ። የብሔር ፌዴራሊዝም ወይም የዘውግ ፌዴራሊዝም በፍጥረቱ አግላይ ነው። አንድ ክልል ያለ ምንድነው ፕራይሞርዲያል ይሄ የአንድ ዘር and Konkotanagari and Zeral and Zer Zbuch, Bandabot Askamatana, ye political mapt, political sultanana, ye have to balabit nothing, let no sooner set home. Yagaro Yemembretum, Yemembretum, ye have to Halafinatum, have to make
yellow.
Na aglay no, undemocratic no. ለዚህ ነው
በነገራችን ላይ ኢትዮጵያ ውስጥ ያለው ህገ መንግስቱ የሚለው ምንድነው ኢትዮጵያ የብሔር ብሔረሰቦች ነች እንጂ የግለሰቦች አይደለችም
ኤግዛክትሊ
በደንብ ለተረዳው ሰው ነገሩ እንደዚህ ነው ብሔር ብሔረሰቦች ናቸው ኢትዮጵያን ኦን የሚያደርጉት እንጂ አንተ እንደ አንድ ኢትዮጵያዊ ወይም እንደ አንድ ግለሰብ እንደ አንድ ሰው መብት የለህም
ለብሔር ኢንፋክት እንደውም ጥሩ ለጥባ ነው ሳይሃልኝ አሁን ይሄ ወደ የመጀመሪያ ጠየቀን ጥያቄ ይሄ ፌደራል የዘውግ ፌደራሊዝም አደገኛ ነው ብለን ነበር ውይይቱን የጀመርነው አገሪ በታትናል የሚል ነበር አሁን ኢትዮጵያ ውስጥ ከሄድክ እንደ ምሳሌ የአራት ክልሎች በተለይ የክልሎችን ህገ መንግስት መመልከቱ ጥሩ ነው የእኔ የአማራውንም የኦሮሞውንም የበንሻንጉሉንም ያሮዱን ተመልክቻለሁ ሁሉም አግላይ ነው ምንም ይሄ ከዚህ የምትለው ነገር አይደለም አንድ ምሳሌ ልስጥ የሐረሪ ክልልን ምን ያህል አግላይ እንደሆነ በሐረሪ ክልል ህገ መንግስት ላይ አንቀጽ 49 አርቲክል አንቀጽ 49 እና 50 የሚል ነገር አለ አይ ቲንክ ባስታውስ በደብዩ ተዝም እንደሚለኝ ምንድነው የሚለው አንደኛው የክልሉ የሐረሪ ተወካዮች ጉባኤ ይላል ሌላኛው በ50 ላይ ያለው ነው መስለኛል የሐረሪ ብሔራዊ ጉባኤ ይላል ይሄ ሐረሪ ተወካዮች ጉባኤ የሚለው 18 አባላት አሉት 14ቱ ለኦፒዲዮ ወይም ዛሬ ኦዲፒ ነው የሚባለው ለሱ ይሰጣል 8ቱ ጀጎል ለሚኖሩት ለሐረሪዎች ይሰጣል ጀጎል ማለት ይሄ ቀጭ መንገድ ማለት ነው ሐረሪ የምትኖሩ ሰዎች እነሱ ይወስዳሉ
ሌሎቹስ
ወይ ለመጣል እኮ ነው ምን ያህል አግላይ እንደሆነ ራሳዬ ነው እንደሱ ይሄ ደግሞ ይሄ ሁለተኛ የሐረሪ ብሔራዊ ጉባኤ የሚባለው 17 አባላት አሉት በሙሉ ሐረሪዎች ናቸው የሚወስዱት እንደኛ ሐረሪዎች ድሬዳዋ ሊኖር ይችላል አዲስ አበባ ሊኖር ይችላል አዳማ ሊኖር ይችላል ሐረሪ ሊሆን ይችላል እዛ ውስጥ የሚገቡት እነዚህ ናቸው እነኚህ ናቸው ፕሬዝዳንቱ የክልሉን ፕሬዝዳንት የሚጠቁሙት ይሄ ፈላጭ ቆራጩ በዛ አካባቢ ቢደረገው በሙሉ ይሄ ነው የሚወስነው እንግዲህ ይሄን ካልኩ በኋላ የህዝቦችን ስብጥር ተመልከት እዚህ ሐረሪ ውስጥ የሚኖሩትን probably ባለሳሳ ኦሮሞ 52% ገደማ ነው አማራ 29% ገደማ ነው አደሪዎች ሐረሪዎች ማደሪዎች 9% ወይም 8% ገደማ ናቸው ሌላው ይሄ አርቦጋ ጉራጌ ትግሬ ምናምን ባለ 9% ገደማ ነው እና እንደው በ27 እንኳን አማራውንና አርቦጋውን እነኚህ ሌሎች የሚባሉትን ብትወስዳቸው 36% ናቸው
ምንም ተወካይላቸው
ምንም ፈላጭ ቆራጩ ሐረሪዎች እንትሮች ናቸው
9% ያለው አካባቢ ማይንድ ላይኖሩ የሚችሉ
እሱኮ ነው ይሄ የዘር ፌደራሊዝም እንትናንም ላይ ብትሄድ እንደዚህ አይነት ነገር ነው የምታገኘው የበንሻንጉል ህግ ላይም ብትሄድ በንሻንጉል አማራው ትልቅ ፐርሰንት ያለው 25% ነው ያለው ከዛ በኋላ ያለው ማነው ጉምዝ ነው ስለሚከተለው አማራው ኦሮሞ እና አገው ወደ 40% ናቸው they are nothing እንግዶች ናቸው ዛውስ ተሚኖር ሲን እስከሚኖር ድረስ
ምንም ነገር ስትል የሶማሌው ፕሬዚዳንት ያሩት አንድ እንግዲህ ምን ያህል ከልባቸው ይስሩ አላውቅም በዛ ጥያቄ ላይ በጣም ያስደሰተኛ አባባል አለ እንትን ምሳሌ ጠቅሰው ነው አንዲት ሶማሌ አሜሪካን ሄዳ የኮንግረስ አባል መሆን ስትችል እኛ ሀገር ተወልደው እዚሁ ስንት አመታት ኖረው ለብዙ አመታት የኖሩ ኢትዮጵያውያን ዜጎች ሶማሌኛ ካልተናገራችሁ እና ሶማሌ ካልኖር ካልሆናችሁ በዘር ሶማሌ ካልሆናችሁ ከፖለቲካል እንትኑስ መግባት አትችሉ ማለት ከዚህ የበለጠ ፋሽስታዊ የሆነ ዘረኝነት የለም። ስለዚህ ድርጅታችን ሶማሌኛ ለሚናገር በሙሉ ክፍት ነው። ምክንያቱም እዛ ሀገር ከኖርክ 100 አመት 50 አመት 200 አመት ከኖርክ ትናገራለህ ቋንቋውን። አንተ ባትናገር ልጆች ይናገራሉ። ስለዚህ መብት ነው እዛ ባት ለመሆን። ይሄ እሳቸው እንዲህ አይነቱ አሰራር ፋሽስታዊ ዘረኝነት ከዚህ በለጠ የለም ብለዋል። እንዲህ አይነት አሉ ኢትዮጵያ ውስጥ ሌሎች
ምን መሰለ ይሄ አሁንም ቢሆን ይስሮግ ቋንቋ አንተ አሁን የኦሮሞ ህገ እንትን ሪጅን ህገ መንግስት ያው እንደሌሎቹ አንቀጽ 5 ነው ልክ የአማራው ህገ መንግስት እንደሚለው አንቀጽ 5 ሁለቱም ከአንድ ኮፒ ተደረገ ነው።
ስማቸውን አጣይም እንደ አሁን ያወጡትን ስም የኦሮሞ ኦዴፓ ሲል ወዲያው በሳምንቱ ነው በሁለት ሳምንቱ ያማራው አዴፓ አለ። አንደርስታንድ ዴፓ ዴፓ
አዎ እና የኦሮሞ ቋንቋው ምናምን እስከተናገርክ ድረስ
መምረጥ
እንትን በእንትኖች አስተዳደሮች ልትሰራ ትችላለህ ምናምን ምናምን የሚል ነገር አለ። መምረጥም ትችላለህ።
ኦኬ
ነገር ግን ይሄ አይደለም አየ የዲሞክራቲክ የሆነ ፌደራሊዝም ምናልባት ዲሞክራቲክ ቢሆን ኖሮ ያ ፌደራል አስተዳደር ይሄ በዛ ክልል ውስጥ የሚኖሩ ማይኖሪቲም ቢሆኑ
ቋንቋውንም ባይናገሩ
ራይት አላቸው። ያካ አየ ፌደራሊዝም ከላይ ወደ ታች ወርዳል ነው የተባለው አይደል? ስልጣን ክፍፍል አለው ነው የተባለው። ከላይ ወደ ታች ሲወርድ ለብሔሮች አይደለም ለዛው አካባቢው ለሚኖሩ ለክልሉ ህዝቦች ነው። አፍተር ኦል እኮ ኢትዮጵያ ውስጥ እንዲህ አይነት ፌደራሊዝም እኮ ኢትዮጵያ ለሎች ሀገሮች እንዲህ ነው የሚሰራው ለክልሉ ህዝቦች ነው የሚሰራው። ማይኖሪቲም ቢሆኑ ኦፍ ኮርስ አሁን የሐረር ህዝብ ማይኖሪቲ ነው እና ቋንቋው መከበር አለበት መጠበቅ አለበት።
ሐረሪዎች እነዚህ የሚፈልጡት የሚቆርጡት
መከበር አለበት። ዲሞክራቲክ የሆነ እንትን ቢመሰረትም ፌደራሊዝም ቢመሰረትም ማይኖሪቲ ስለሆኑ ቋንቋቸው መጥፋት ማለት አይደለም። ብዙ ቦታዎች በነገራችን ላይ የኢትዮጵያ ህገ መንግስት የህዝብ እንትን ፌደራል ህገ መንግስት የህዝብ ስብጥርንም ይመለከታል ይላል። ቋንቋን ክልል ሲመሰረት ቋንቋን የህዝብ ስብጥርን ምናምን ይላል። ግን የህዝብ ስብጥርን እንደማይመለከት የሐረር ኤግዛምፕል አሳየ። እሱ ቢሆን ዲሞክራቲክ ቢሆንና የህዝብ ስብጥርን የሚመለከት ቢሆን ማይኖሪቲ የሆኑ ሰዎችም ማጆሪቲ ከሆኑ ሰዎች እኩል መብታቸውን እንትን ቋንቋቸውን ማሳደግ በቋንቋቸው መጠቀም በቋንቋቸው መዳኘት ይኖራቸዋል።
እንግዲህ እንደገባኝ ከሆነ ከተሳሳትኩ ታረማለሁ። የዘውግ ፌዴራሊዝም ኔጌቲቭ መጥፎ እንትን ነው የሚያመጣው ኢን ዘ ሎንግ ራን። እንዴት አይነት ፌዴራሊዝም ነው እስቲ ያንን ኤላቦሬት አድርጉ። ምን አይነት ፌዴራሊዝም ይታያል? እንደ ኢትዮጵያ ባሉ ሀገሮች ወደ 80 ቋንቋ ብሔር ብሔረሰብ ባለበት ሀገር ምን አይነት ፌዴራሊዝም
ይሄ የዘውግ ፌዴራሊዝም አብቅቶለታል እኮ። አሁን ይሄን ካልኩ በኋላ ለሚቀጥለው ጥያቄ ላይ ሄዳለሁ። የተወሰነ ጥናት ተደርጓል 18 ሀገሮች ውስጥ በዘውግ ፌደራሊዝም ከሚተዳደሩ 18 ሀገሮች ውስጥ 14ቱ ሄደዋል ጠፍተዋል።
እንደነ ዩጎስላቪያ
አው ጠፍተዋል
እንደ ቼክ
ያስ ዩ አር ራይት ቼክ
ዩጎስላቪያ ወዘተ
ጠፍተዋል። እና ምንም
ሶቪየት ህብረት
ራስ አሁን ሶቪየት ህብረት ነው እንግዲህ ትልቁ የዘውግ ፌደራሊዝም ነበር የሚባለው 69 አመት ዩጎስላቪያ እንደ 49 አመት ቆይቷል። እሱም ኢትዮጵያ ወደ 30 ወደ ስንት ነው አሁን 27 28 አመት ሆኖታል። እና ከዚህ በላይ የለም ምንም ሄዷል። አንዱ እሱ ነው ኤክስፐሪመንት ተደርጎ አልቆለታል ማለት ነው። ታይቷል በሌሎች ሀገሮች ላይ ከሽፈዋል። አሁን የዘውግ ፌደራሊዝም አሉ የሚባሉ የቀሩ የሚባሉ ሀገሮች እኔ እስከማስታውሰው ድረስ እዚህ ግቡ የሚባሉ አይደሉም። እነ ኔፓል እነ ደቡብ ሱዳን ይመስለኛል
ገና የእንትን ያለች ሀገር ነች ሰላም የሌላት ሀገር ነች።
እና አንድ ሁለቱን ደግሞ አላቃቸው አላስታውስም። ኦልሬዲ ያየህ በዓለም ሶሻል ኤክስፐሪመንት ተደርጎ ፌል አድርጓል። It's obvious in the mirror. Banyak agar aje lah yang jadi lazim hamaraj metadego democratic ihona federalism raw.
Democratic ihona setel?
Democratic ihona sila. Ya, kelulu ya kelulu husbuj, bekelulu minor husbuj, hulu mabtal inorajual.
Hindi malah sini lah le, bandak kawan minor husbuj. የፈለገው ዘሪ ኑራቸው በለገው ቋንቋይ ኑራቸው የፈለገው እንት ነው በዛ አካባቢ የሚያስተዳድሩትን በኩል ደረጃ አመርተው በኩል ደረጃ ተመርተው በኩል ደረጃ ኢኮኖሚ ሁኔታውን ተቆጣጥረው በኩል ደረጃ ገስተው ሸጠው እንዲኖሩ
ነው አየ የኢኮኖሚና የአሁን አየ እንግዲህ ሁለት ነገር አለ እዚህ ውስጥ የሚደባላለቅ ህዝቦች የታይም ሾርቴጅ አለ መሰለኝ
ከተከተ መጨረሻው ሰጣhallo ሌላ እናንተ ፕሮግራም ካላችሁ ማነው ነጥብ ካላችሁ ታነሳላችሁ ከተላው
ህዝቦች
ከእንትን ተደውሎ ነው ከፓርላማ ኢንፎርሜሽን ይፈልጋሉ
ህዝቦች ያካባቢያቸውን ሁኔታ የሚመሰርቱት በራሳቸው እዛው በሚኖሩት ሁሉ በመሰርቱት በሚኖሩበት አካባቢ እነሱ ናቸው መሰርቱት ኦፍ ኮርስ ለፌደራል ወክልና ለፌደራል አፐር ሃውሱ የህዝብ ቁጥር የብሔሮች የብሔረሰቦች ህዝብ ቁጥር ይወስናል
አፐር ሃውሱ
what is all about right ነገር ግን አካባቢህን ሁኔታ ሄድ ግጥም ቋንቋህን በቋንቋ መማር የራስህንም ሁኔታ የማሳደግ ሁኔታ እዛ አካባቢው ሰዎች በጋራ ነው የሚያደርጉት አሁን የኢትዮጵያ ቅድም እንደነገርኩ የኢትዮጵያ ይሄ ክፍፍል ምንድነው የክልል እንዳይሆን ዘርንና ቋንቋን ብቻ ተከትሎ መሄድ ነው ነገር ግን እዛ ህገ መንግስቱ ላይ ሰዎችንም ስብጥር የሚል ነገር አለ እና የሰዎችንም ስብጥር መጨመር አለበት የጂኦግራፊ መቀመጥ አለበት ለአድሚኒስትሬሽን እንት ማለት አለበት
የፈበትን ቀለም እንትን የሚመልሳል ዋጋ የሚከፍላል
አይደለም እና የግድ አንተ የሰሜን አብሮ የሚኖር የሰሜን ሸዋና አማራ ለያይተ የግድ ወደ ሌላ ቦታ አስገብተ አንተ ወይ ወደ ኦሮሞ ውስጥ ወይ ወደ አማራ ውስጥ የምታስገባበት ምክንያት የለውም አየህ ለአድሚኒስትሬሽን የሚመች እዛ አካባቢ ያለው ነው ለምሳሌ አነሳሁልህ እንጂ ብዙ ቦታ ይሄን ነገር ታገኝ ትችላለህ ከስምራ እዚህ አጠገብ ያለው ኦሮቦ አካባቢው ካለው በቃ አብሮ ከሚኖረው አማራ ጋር ከመኖር ይልቅ በዛ ክልል ውስጥ እሱን ከመገንባት ይልቅ ከሱ 2000 እና 3000 ኪሎ ሜትር ከሚቀረው ኦሮሞ ጋር ማገናኘት
ዝም ብሎ
አንዲሞክራቲክ ነው አይ ይሄን መለወጥ አለብህ ዲሞክራቲክ ለማ ዲሞክራታይዝ ለማድረግ ግን አንድ ነጥብ ልጨምርልህ ዝም ብዬ ብዙ ነገር አወራሁም ወደ ነጥቡ ከመምጣት በፊት ምንድነው ዲሞክራታይዝ ለማድረግ ይሄንን አከላለል ይሄንን አመሰራረት የፈጠረውን ህገ መንግስት መስበር አለብህ
ይመጣ ነበር ወደዛ
That is it. ህገ መንግስቱ ካልተሰበረ ምንም ጊዜ ህገ መንግስቱ ካልተለወጠ ምንም አይነት ይሄ ነገር ሊሻሻል አይችልም ዲሞክራታይዝ ልታረጋል አትችልም ምክንያቱም ቅድም እንዳልነው በንሻንጉልም እንዳየነው በሐረርም እንዳየነው የብዙ ሰዎችን ሌሎች የክልሉ ብሔረ አባላ ለሆኑ ሰዎች መጥ ይጥሳል መጥዎች ናቸው ለሚለው እዳዝማት ምን ያህል ቁጥር ይኖራቸው አደ 9% ያለው ሀረር ውስጥ እንደሚያዘው ያዛል ማለት ነው 40 አሁን ለምሳሌ በንሻንጉል ውስጥ 40% ነን በንሻንጉል ያልሆኑ ናቸው እንግዳ ናቸው ነው የሚባሉት እና ይሄ መሰበር አለበት የዚህ ደግሞ ይሄን ለመለወጥ ያው የዚህ ያሁኑ ኢትዮጵያ ፌደራል ስርዓት ፒላር የሆነው ህገ መንግስት
መለወጥ
አለበት
ለምንም አይለውጡት አልታያቸውም ወይስ አንተ የምታየው ችግር አልታያቸውም አንተ የምታየው ጥሩ ነገር እንደሚመጣ አልታያቸውም ወይስ ለምንድን ነው አሁን ኦፒዲዮ ውስጥ ምንድነው የሚሉት ይሄን ኦፒዲዮና ቲፒኤልኤፍ የሚሉት ምንድነው? ይሄንን ያማራውን መሰለኝ ይሄንን በኦፊሻል ግን የሰማሁት የሁለቱን ነው። ይሄንን ህገ መንግስት የመለወጥ ማለት የፌደራል ስታትሳችንን መቀየር ማለት የዘውግ ስታትሳችን ፌደራል ስታትሳችን መቀየር ማለት ጦርነት ከኛ ጋር ማወጅ ነው ነው ያሉት። ዋይ
አይቲንክ
ምታዋል ታያቸው
መደም ታይቷቸዋል።
ዋይ ለምን ነው ታዲያ ይሄን እንትን ማይሉት?
አይቲንክ እንደኔ ግምት ብዙ ጀንም ማሎነክ ለመንካት አልፈልግም ትንሽ ፕሪኮሽን ይዘልና ለመናገር ነው ፈልገው።
አሁን እንትን እንደንትን ያቀረብንህ እንደ ለሊቃ ነው የሚባል በአማርኛ ባለ በዚህ በመታወቀው ታሪክ ሁኔታ ላይ ያለውን ፋክት ማቅረብ ነው።
አዎ ብዙ የበሰለኝ ነግራለሁ ግን ብዙ ኮሚትመንት ውስጥ ላለ መግባት ነው እንዲ ነው ይላል እናገራችሁ። እንደ መሰለኛ ይህ በዚህ ባለው የፌደራል አስተዳደር ውስጥ እንትና ብዙ ተጠቃሚ ሆኗል ወያኔ ከአማራው መሬት ኢንፋክት ደግሞ እንትናቸው እሱ ነው የወሰዱት መሬት አለ እንግዲህ እሱን ይዞ ለመቆየትም ይሆናል ደግሞ most likely እሱ ነው። ከዛ በኋላ እንግዲህ ብዙ ስፔኩሌሽን አለ ይሄንን ይዞ መገንጠል ምናምን የሚል ስሜት አላቸው ምናምን እንደ ሎንግ ረን የሚል ነገር አለ እሱ እንደተጠበቀ ሆኖ ሌላው ግን ይሄንን ፌደራሊዝም ይሄንን ህገ መንግስት በጣም አጥብቆ የሚከራከሩት እንደውም ይሄ ነገር ከተለወጠች ሀገር ትበተናለች የሚሉት የኦሮሞ አክራሪዎች ናቸው።
ዋይ
አይ ቲንክ እኔ እንደበሰለኝ ብዙ ጊዜ ስሰማ ኦሮሞ ትልቅ ዘሩ ትልቅ መሬት ያለው ትልቅ መሬት ስፋት ያለው ትልቅ ሀብት ያለው ትልቅ ህዝብ ነው። ምናልባት ይሄ ህገ መንግስት ወይም ዲሞክራቲክ የሆነ ፌደራሊዝም ቢመጣ የምናገኘው ጥቅም ይጓደላል የሚል እምነት ሊኖራቸው ይችላል ወይም በዚህ በሁሉ ፌደራሊዝም ብንቀጥል እኛው ብዙም ሼር ልንወስድ እንችላለን የሚል ግምት ሊኖራቸው ይችላል። ኦፍ ኮርስ ማንኛው የዲሞክራቲክ ፌደራሊዝም ቢኖር ከተወሰነ ፐርሰንት በላይ አንድ ሪጅን አሁን ሁሉም ሪጅን እንደመሰለኝ ከመንግስት ነው ድጎማ የሚወስደው
በጀቱን
እና የሌሎችን ሀገር ኤክስፒሪየንስ ስታይ አሁን የስዊዘርላንድ ስታይ በታክስ ነው ኮምፒት የሚያደርጉት ብዙም ታክስ የተወሰነ ታክስ ፐርሰንቴጅ ኦፍ ታክስ የሚያገኙትን እንግዲህ ሀብት ያላቸው ሪጅኖች
ታክስ ኢንካማቸው ከፍ ያለው
ሀብት ብዙ እንትን ሀብት ያላቸው ሪሶርስ ያላቸው እንትን አትራክት ያደርጋሉ ኢንቨስተሮችን የተወሰነ ታክስ ሼር ይዙና እሱን አድሚኒስትር ያደርጋሉ ማክሲመም 25% ነው። ኩቤክ እንደበሰለኝ አም ኖት ሹር ዊዝን በጥንቃቄ መወሰድ አለበት እስከ 30 ነው 35% የሚል አይቻለሁ እንጂ ይሄ ነገር ይሄን አላል እንጂ ሁሉንም ልትወስድ አትችልም። የፌደራል ስቴትስ ኮንግረስ የሚገኘው ከዛ አካባቢ ከክልል የሚገኘውን ሀብት ልታስቀራ አትችልም። ምናልባት በዚህ ጥያቄ ላይ ክራሪቲ ማጣት ይመስለኛል
ክልሎቹ
አዎ ፍራቻም ሊኖር ይችላል ይመስለኛል። እና እንግዲህ ይሄ ግምት ነው።
አዎ ይሄ አንተ ግምት ነው። እስቲ ደግሞ የኦሮሞ ሊቃን በዚህ ጥያቄ ላይ ምን ሐሳብ እንዳላቸው በተቻለ መጠን እነሱንም ለማነጋገር እንሞክራለን ፈቃደኞች ከሆኑ። እንዴት ይታያል አሁን እንዳነሳው ከሆነ ባነሳቸው ነጥቦች ይሄ ለምሳሌ አንድ ነገር በማከሉ ላይ ተናግራ ጨረፍ አርጋ አልፋል ምናልባት ይወደፊት የራሴን ግዛት እየተገነጠል እነዚህን ቦታዎች ማያዙ ከሚለው ከአማራው ወሰደ ቲፒኤልኤፍ ምናምን አዲስ አበባን on this context የአዲስ አበባ ሁኔታ ምን ታቃለ ስለ አዲስ አበባ እንትን አለ ግብ ግብ አለ አሁን እስክንድር ነጋና የኦሮሞ ድርጅቱ የኦዴፓ ሴክሬታሪ ትናንት ነው የተናገሩት አለ በጣም አጸያፊ ሆነ። በኦሮሞ ወጣት ወንም በቄሮ ትግል ነው ምንድን ነው ፌስታሉን ይዞ ከእስር ቤት ይወጣው ብለው አጽያፊውን ንግር ተናግረዋል። እስክንድር ነጋ ልክና ገባዋለን ብለዋል ለወጣቱ የተሰብስበው። እንደውም ቀጠል አድርገው የኦሮሞን ግዛት አክሴፕት ማያደርግ ማንኛውም ድርጅትም ሆነ ግለሰብ እዚህ እንዲነቃነቅ አንፈቅድም ብለዋል። ከአዲስ አበባ ኮንቴክስት ጋር እንዴት ታዋል ይሄንን አሁን የኛ ነው የሚለውን ጋር በአንድ በኩል አዲስ አበባ የሁሉም ነች ነው የሚለው እስክንድር nothing more nothing less
I think የሁሉም አስተሳሰብ ይሄ መሆን አለበት። ሄልዚ ሆኖም ነገር ይሄ ነው መሆን ያለበት። አዲስ አበባ የኖራዎቿ መሆን አለበት። አዲስ አበባ የሁሉ በአዲስ አበባ የሚኖሩት ኖራዎቿ ወይም ሊኖሩባት የሚፈልጉት ህዝቦች መሆን አለበት። አሁን ይሄ ያልከው ወጨረሻ ላይ ተናገርከው በእስክንድር ላይ ብዙ ወከባ እየተካሄደበት ነው በተለይ በአዲስ አበባ ጥያቄ ላይ። ግን ይሄ the last 2 3 days ይሄ ሰመር ማነሱ ሚድ ሰመር ፊራንደትን ተመልክቶ ከኢንተርኔት ጋር ተቆራርጬ ነበር እና አሁን አንተ ይሄን ኢንፎርሜሽን የምትሰጠኝ ግን ያሳዝናል። ይሄን ያህል ድረስ ሄዶ የኦሮሞ ኦፊሻሎች ናቸው የኦፒዲኦ ኦፊሻሎች
ኦፒዲኦ ጀነራል ሴክሬታሪ አቶ አረጋ ፌስታሊዞ ከእስር ቤቱ እንዲወጣ ያደረግ ነው የኦሮሞ ምንድነው ቄሮ ነው ልክና ገባዋለን ይሄንን ለወጣቶች ደግሞ ለዛውም በጣም አስቀያሚ የሆነው ለወጣቶች ኮንግረስ ንግግር ሲያደርግ ነው።
አይ ዶንት እንግዲህ እትንሽ ወደ ሴኔሊቲስ ሰና ወደ እብደት የሚወስደው ነገር ነው። ግን ሪሊ ትሮ ሄልዚ አይደለም።
የሚያሳዝነው ይሄ ነው። መብራት ምን ትላለህ? የኢትዮጵያ የፖለቲካ ስልጣን ላይ ተቀመጡ ሰዎች አንዳንዴ ሴናይል ናቸው የሚያሰኝ ይኖራል። ግን ሴናይል እንዳልሆኑ ደግሞ መታየው የግል ጥቅማቸው ሴናይል ከሆንክ ምንም አላደለም ሎጂካሊ የሆነ ነገር አይደለም ተሰራው ለራስንም የሚጎዳ you know ሴናይል ስትሆን ምንድነው ልጅ እንደ ህፃን ልጅ ምንድነው ካካውን ያቦካል ሸምግሎ ይባል አይደለም ሴናይል ስትሆን እንደዛ ነው። እነዚህ ግን የራሳቸውን ጥቅም የሚነካ የሚጠቅም ነገር ከሆነ ሌላውን ቢገድልም ቢገዳደልም ግዴላቸው ሰው ዳናት ሴናይል
አይ እኔ እንደው politically correct ለመሆን
ፈልገው ገብቶኛል። በመጨረሻ ምን መሆን አለበት? ምንድነው አሁን የሚታየው ኢትዮጵያ ካለችበት ይሄ ችግሯ ለመውጣት ዶክተር አብይ እና ጓዶቻቸው በተለይ በሳቸው አካባቢ ተሰብስቡት the good guys ምንላቸው I presume the good guys ነው አሁን የምንላቸው yes በሳቸው አካባቢ ተሰብስቡ ኃይሎች ምን ማድረግ አለባቸው ይሄን የተገባንበትን ወጥንቀጥ በሰላም ለመወጣት?
እኔ መጀመሪያ ታሳቢ አድርገ ይሄንን ስቴት ኔሽን ቢልዲንግ ለመጻፍ ስነሳ ሪሊ ወጥንቀጡ የኢትዮጵያ ወጥንቀጥ እየበዛ በከየቀን ወደ ቀን እየበዛ መሄዱን አይቼ ነው። እና ኦፍ ኮርስ ይሄ ሐሳብ ውስጥ እንዳለ ኢትዮጵያ ውስጥ ያሉ ትልልቅ ምሁራን ይሄን ጥያቄ አንስተው ትልልቅ ሰሚናር አድርገውበታል እና አሁን ብዙም ማቴሪያል ፕሮዲዩስ አድርገዋል። በቅርብ ጊዜ ውጪ ስብሰባ ያደርጋሉ። ኤሊቱ ተሰባስቦ አንድ የሆነ ስምምነት ላይ መድረስ አለበት። መጨረሻ ላይ ጽሁፌን ስደበድብ ምንድነው ያልኩት ታሪክ አለን አንድ ላይ አረጋለ ምጭ ሁላችንም የምንጋራው ታሪክ አለን። ለምሳሌ እንደ ማነሱ የአድዋ ድል እሱን ለኢትዮጵያዊነት መንፈስ ውስጥ መክተት መቻል አለብን መስማማት አለብን። የሁሉም ነው አድዋ ድል የሁሉም ነው ትክክል። ሌላም ደግሞ ይሄ ኢትዮጵያዊነት መንፈስ የሌሎችንም ብሔሮች ባህል ማንነት
አኮሞዴት ማለት
አኮሞዴት በሚያደርግ መንገድ ፈልገን እዛ መንፈስ ውስጥ መጨመር አለብን።
እንደውም ባንተው አነጋገር ትልቅ ድንኳን አለ ድንኳን ነው ያልከው እና ጎጆዎች አሉ። በጎጆዎቹ መካከል በትልቁ ድንኳን ውስጥ በሌሉት ጎጆዎች መካከል አጥር መኖር የለበትም።
አዎ
ያ ትልቁ ኢትዮጵያ ነች።
አዎ
አጥር አድርገስ ስለዚህ አሰልክ
ይሄን እንደ ምሳሌ ያነሳሁበት ነገር ምንድነው ሁሉም ይሄ ነው ክልል ነው ወይ እኔ ጋር ማተድረስ የሚል እስከ መጨረሻው ግማ እንደውም ወደ መጨረሻው ላይ ማ እኔም ጋር ደርሰ ምንም ነገር ልታረጋችልም መፍቴ ለም ብሎ ሁሉ ማባረሩ ተጀምሯል አይተናል ተደጋግመን የምንገነባት ሀገር ኢትዮጵያ ከሆነች ኢትዮጵያን እንደ ትልቁ ዳሳ አርገ ነው ሰርኩት
ኦኬ
እዛ ዳሳ ውስጥ የምንኖረው ትንንሽ ብሔረሰቦች በጎጆ ውስጥ ያለነው ብሔረሰቦች ነን አንድ ብሔረሰብ ብቻውን ትልቅ ሊሆን አይችልም ይሄንን ጎጆ ትልቁን እንትን ማጠናከር ካልቻን
እነዛም ራሳቸው
እሱም ይፈርሳል እነሱም ይፈርሳሉ እሱ እንትኑ ድንኳኑ ከፈረሰ ዝናቡ እነሱ ነው ተራርጎ የሚሄደው እና ይሄንን በማሰብ ነበር እና ሁላችንም ባንድ ላይ ሆነን በተለይ ኤሊቱ አይሄ የሀገረ ብሔር ግንባታ ወይም ኔሽን ቢልዲንግ ሁሉ ቦታ የኤሊት ፕሮጀክት ነው አሁን ኢትዮጵያ ውስጥ እንዳየው ኤሊቱ በፍጹም ሊግባባ አልቻለም የብሔሩ ኤሊት እንደምትሰማው ነው
ሁሉም ወደ የብሔሩ ጉድጓድ ገብቷል
አዎ በየብሔሩ ከረጢት ውስጥ ገብቶ ከዛ ውስጥ አልወጣም ነው ያለው ግን እቺ ሀገር ወይም ከዚህ የበለጠ አስተሳሰብ ያላቸው ሰዎች የሚያስፈልጓት ሀገር ናት ደግሞ አንድ ላይ መሆን እንደሚያመጣው ትልቅነት እንትን
የሚያሳዝነው ዶክተር ሙሉጌታ በጣም የሚያሳዝነው አሁን የብሔር ኤሊቶች ናቸው ይሄንን ኔሽን ግንባታ ፕሮጀክት መምራት ያለባቸው በተለያዩ ሀገሮች የተደረገው ይሄን ነው በአውሮፓም በአሜሪካ ወዘተ ወዘተ ብለሃል የሚያሳዝነው ግን በኢትዮጵያችን እኔ እንዳየሁት ከሆነ እንዳውም the so called ኤሊቶች በብሔራቸው እንትኑስ ገብተው እነሱ ናቸው ሞር የሚያባብሱት ከዛ ደግሞ ሞር የሚያሳዝነኝ እኔ ምንድነው በአብዛኞቹ እነዚህ ኤሊቶች በውጭ ሀገር በአውሮፓ በአሜሪካ በአውስትራሊያ በሃይማኖት በመልክ በቆዳ በዘር የማይመስላቸው ሀገር ስንትና ስንት አመት ኖረው እዛ ሀብት አፍርተው ልጆች ወልደው ስለ ዲሞክራሲ መብት በዛ ሀገር ለልጆቻቸው ሲታገሉ መመረጥ አለባቸው ይያሉ ሲታገሉ ቆይተው ሀገራቸው በሚመለከት ግን ህዝቡ ሲያመት አብሮ የነበረን ህዝብ እንዲላይ አውስትራሊያና አሜሪካ አውሮፓ ቁጭ ብለው አጂቴት ያደርጋሉ እነሱ ግን በምንም በማይመስላቸው ሀገር ሙሉ መብት እንዲኖራቸው ይታገላሉ እንደ ኤስዲኤ ስዋሪ ዴሞክራቶ አይነቶቹን ያንቋሽሻሉ እነሱ ግን የሚሰሩት ከዛ የባሰ ነው ና ይሄ ነው የሚያሳዝነው አይ ሆፕ የምትለው ሰሚነት አግኝቶ በተለይ ደግሞ በአብዛኛው ሊቃን ስንት ተቀባይነት አግኝቶ ስራ ላይ ይውላል የሚል እምነት አለኝ እስቲ ጓደኛዬ
ጥያቄ አለኝ
አንዳንድ
በጣም ማጠር ያለ ጥያቄ ነው ጥያቄ ራሱ አንድ ለእርሶ ምላሽ ማውቅ ነው ፈልገው ይሄን አስተሳሰብ እርሶ የሚሉትን አስተሳሰብ የድሮ ስነ ስርዓት ናፋቂ የሚሉ ሰዎች አሉ ለዛ ያሉት ምላሽ ምንድነው
I think he
character assassin
exactly the right word በቃ character አይ ኢትዮጵያ ውስጥ የተለመደ ነገር አንድ ነገር ምንድነው እኔ ሰባዎቹ ውስጥ ፖለቲካ ውስጥ አለም ነበርኩኝ አንተን ሐሳብህን አይደለም የምመጣው characterህን character assassination ወይም የምትቆምበት መንገድ እየፈለኩኝ የሆነ ነገር እየመዘዝኩ ማምታት ነው that's it አርጉመንት የሌለው ሰው ነው ያንን የሚያወጣው ምክንያት ያልሆነ ሰው ነው
አይ ቲንክ የመሸነፍ ምልክት ነው ነጥብ ከለለህ the only thing ማረግ የምችለው ይሄ አመዳም እስቲ ተመልከቱት ይላል እስቲ ብሪ ይሁን አንደርስታንድ እና ያ ነው ችግሩ መብራቱ እንግዲህ ንዝጋው እኔ እንኳን እውነት ለመናገር ብዙ ጊዜ የምናገረው ነገር አለ ዶክተር ሙልጌታ እጅግ በጣም አመሰግናለሁ ሰፋ ያለ ውይይት የሚጠይቅ ነው ወደፊት ሌሎችን ምሁራን እንጋብዛለሁ አብራ ያለህበት ብዙ አሉን ምሁራኖች እዚህ እኛም አለን ሙዚቃ ስሜት የሚያነቃ ምናምን ሙዚቃ ነበር አሉን እኛም ምሁራኖች እነሱንም እናቀርባለን እውነት ግን ልናገር ቅድምም ስናገረው ነበር ሞደው ከምንም በላይ በህይወት የሞደው አባቴ ያስተማረኝ ነገር አለ እውነቱን ተናግሬ መሸበተ ነበር የመጣ ማልደብቀዋለ ዛሬ ልዘጋው አስቤ ነበር ይሄን ሬዲዮ ምክንያቱም የተማሩት የኛ ቴክኒሺያኖች በብዛት እየተቸገሩ ነው ካቅም በላይ ነው እነሱንም ማስቸገር እየመረበይ ነው ሪሊ መለመኑ ክስራ ይሰራሉ ሌሊት ሲሰሩ አድረው ጧት መጥተው እዚህ እየተጨናበሱ ይሰራሉ እና ካቅም በላይ ሆኖብን እኔም ማስቸገሩ ከፍቶኝ አይ በቃ ይራሱ ጉዳይ ልዝጋው ለተወሰነ ጊዜ ስለወር ልዝጋው ቢወስኝ ነበር እነሱንም ሳላማከር ግን አሁን የሆኑ ሰዎች እኛም ብንሆን እንሰራልሃል ለተወሰነ ጊዜ ስላሉኝ እንቀጥላለን ግን ዛሬ ልዘጋውስኝ ነበር ወነት ለምናገር እና ለማስተማር ዝግጁ ነኝ ለመማርም የሚፈልጉ ሰዎች አሉ በመጠኑም ቢሆን ነብያኑም
ማገዝ የሚፈልጉ ሰዎች ካሉ ያ ለምንም ውስንነት ሬዲዮ ነው ለኢትዮጵያኖች ከኢትዮጵያኖች ለኢትዮጵያኖች የተለየ ትርጉም የተለየ ትርፍ ያለው አገርን ማገልገል ነው ተቀዳሚ አላማው እዚህ ያለን ኢትዮጵያኖች እቺን ትንሽ ነገር ተባብረን ማረክ ካልቻለን በትልቁ ሌላ ነገር ፈርሰናል ማለት ነው
ግን ለኔ እንድትረዱልኝ የምፈልገው እናንተን በየቀኑ ማስቸገሩ ምክንያቱም አንተ ስራውልህ ስራ አድርህ በግድ ጧትና ማለቱ እየከበደኝ መጣ ምክንያቱም እነዚህ ልጆች ይሰራሉ እና ሌላው ረፍት ጊዜ ያለው ቅዳሜና እሁድን 2 ሰዓት መስጠት ካልቻለ እኔ ሰውን ማስቸገሩ ከበደኝ እነዚህ ልጆች ሰውን ከባንገት ሱሪ ባንገት አውጣ ማለት አይቻለም እነዚህ ልጆች ሰርተው ነው የሚያድሩት ሰርተው ነው የሚኖሩት እንደኔው እና አስቤ ነበር ግን ዛሬ የሆነ ሰው ግደለ ምንም ቢሆን አንደን ጋር አልፎ ሰራለሁ ስለ ያልጠበቅኩት ሰው ነው እና ይሄንን ለጊዜው
ቆንጆ መተጋገዛ 3-4
ሰው ስለሆነ ትቻዋል
አይ 3-4 ሰው ቢገኝ ቴክኒክ ላይ በተለይ
ያገዘው አሁንም ቢሆን ይሄ ሬዲዮ በሚተላለፍበት ሰዓት ደውሉልን በተቻለ መጠን ባስቸኳይ አሰልጥነን ደሞ ርካሽ ነው የምንከፍለው በሰው 400 ክራውን ነው ያሉን ለማ ይሄን ለማሰልጠን 800 ነበር ምንከፍለው በሰው 400 አንድ 5-6 ሰው ብናሰለጥን በወር በሁለት ወር አንዴ ቢደርስ እኔም ከመጨነቅድናል ሁሉ ግዜ 40 ብር ሲመጣ ማንን ነው ዛሬ አሁን ማስቸገር ከስራው እንዲቀርም ማረገው ማንን ነው ስራ ሲሰራድሮ ነገ ጧት እንዲመጣ ማረገው ደሞ ካልመጡ ነው ይበሳጫለሁ የኔቹ ትልቁ ችግሬ ደግሞ ምንድነው ዛሬ አንተ ላልመጣት ፈልጋ አይደለም ግን ትራንስፖርቱ ቀጥ አደረገ ያን ጊዜ እኔ ሰነርበሶኝ እንተናሉ እና እነዚህ አስበው
ኤክዛክትሊ
ስራ ጉዳይ ነውና እኔና አስበው ዛሬ ልዘጋው አስበው ነበር ግን በእውነት ለመናገር ያልጠበቅኩት ሰው እኔም ብሆን አልፎ አልፎ የመጣው ስራ አለው ስላለኝ ያንን እንተናይቼ በዚሁ ለተወሰነ ጊዜ ለመከተል አስበናል እንግዲህ አድማጮቻችን የዛሬው ፕሮግራማችን በዚህ ይጠናቀቃል እስከ ሳምንት መልካም ሳምንት የምላችሁ እኔ አህመድና እንግዳችን ዶክተር ሙሉጌታ
ቢኒያ እንዲሁ መብራቱን
ጤና ይስጥልን
ዘጋጫ ሆንስ ማውራ